የኢትዮጵያ ድምፅ ሬዲዮ ዘወትር እሁድ እንደ ኢትዮጵያን ሰዓት አቆጣጠር ከጠዋቱ 4 ሰዓት እስከ 6 ሰዓት በ88.9 ኤፍኤም ሜጋሄርዝ የሚያስተላልፈውን የአማርኛ ፕሮግራም አሁን ጀመረ።
በአሁኑ ጊዜ ብዙ ጋዜጠኞች በእስር ላይ የሚገኙ ሲሆን በተለይ ታምራት ነገራን በተመለከተ ከታሰረበት ቀን ጀምሮ ቤተሰቦቹ ድምፁንም እንኳን መስማትና የት እንደታሰረ የማያውቁ ሲሆን አሳሪው መንግስት ለምን እንዳሰረውና ፍርድ ቤትም አላቀረበውም። የኢትዮጵያን ፖለቲካ በቅርብ የሚከታተሉ ስለ ታምራት ነገራ መታሰር የሚሰጡት ምክንያት ለመንግስት በተለይም ለኦሮሚያ ባለስልጣኖች ሊወጡትና ሊቀበሉት የማይፈልጉትን ሐቅ በማስረጃ አቀናብሮ ስለሚናገርና ተንኮላቸውን ስለሚያጋልጥባቸው ነው ይላሉ። እስቲ ምንድነው ታምራት ነገራ ከመታሰሩ በፊት ይናገራቸው የነበሩትን ሐሳቦች ከራሱ አንደበት እንድንሰማው ዛሬ የሱን ንግግር እናሰማቸዋለን። በመቀጠልም የአፋር ጉዳይ ችላ የተባለ ይመስላል። በተለይም በመንግስትና በመንግስት አካባቢ ጦርነት እየተካሄደ ወያኔ ፋሽስታዊ ወያኔ የተለያዩ ቦታዎችን እየያዘ የመንግስት ባለስልጣኖች ምንም ችግር የለም እያሉ መግለጫ ይሰጣሉ። ይህን በተመለከተ ስለ አፋር ወቅታዊ ሁኔታ ከዶክተር ኮንቴ ሙሳ ጋር አጠር ያለች ውይይት እናደርጋለን። 5 ሰዓት ላይ ሳምንታዊ የዜና ፕሮግራማችን ይሰማና ባለፈው ሳምንት የጀመርነውን ውይይት በተመለከተ 2 ሌሎች በሶሻል ሚዲያ ሐሳባቸውን የሚገልጹ ኢትዮጵያኖችን ይዘንላችሁ እንቀርባለን። እነዚህ 2 ኢትዮጵያኖች እዚሁ ስቶክሆልም የሚኖሩ ሲሆን በተለያየ አርስት ላይ ሐሳባቸውን በሶሻል ሚዲያ ሲገልጹና ሲወያዩ ሲከራከሩ እናያለን። እስቲ ሰፊ ሕዝብ በሚሰማበት በዚህ በሬዲዮ ፕሮግራም አማካኝነት ሐሳባቸውን እንዲያካፍሉን አንዳንድ ጥያቄዎችን ይዘንላቸው ቀርበናል። እንግዲህ አድማጮቻችን እስከ ፕሮግራማችን ፍጻሜ ድረስ ከኛ ጋር በመሆን ፕሮግራማችንን እንድትከታተሉ የጋበዝን። ለመጀመርም ያህል ይችን ሙዚቃ ጀባ እንላችኋለን።
ሰይፍህን አንሳ ትረፍ ከበቀል ኃይል ሆነሃል እንድትልቀ ሳይፈራ አንሳ ተንበርከክና እንድትችለው እንድትጠና ሳይፈራ አንሳ ያባቶች ግን እግዚአብሔር ይመስገን ባይ ህዝብ ያረገ ስሙ መሞቱ መብዛታቸው ሰማት የመጣር መጀመሪያ አይደለም ወይ ምልክት ሳይፈን አንሳ ተጋደልበት ቀላል አይደለም ይሄ ጦርነት ሳይፈን አንሳው ማን ይችለዋል ራሱ ያሸንፈዋል ሰይፈን አንሳ ከተት ሰራዊት ዝመት ለፍቅር ሰልጥን ለምህረት ሰይፈን አንሳ እሱ ብቻ ነው በዚህ ድንግርግር መልስ የሚሆነው
ወለጋ መጀመሪያ ሲጀመር ኪንግደም ነበር ራስዎ ይቻለ መንግስት ንጉሳዊ ስርዓት ያለው እንደውም በቀድሚያ ለሱዳን ገብሮ ሱዳን ያለው ነገር ሳይመች ሲቀር ወደ ጎበና ጥሪ ያቀርቦ ከጎበና በኩል ለሚሊሊክ ጥሪ ቀርቦ ነው ወደ ኢትዮጵያ ፕሮፐርሊ በስርዓት የተካተተው ኪንግደሞች ደግሞ አንድ ባህር ያላቸው ምንድነው ማንኛውንም ዜጋ ከየትም መጥቶ ገዢው መደብ ራሱን የሚያየው የስ የራሱ የሆነ ባህል የራሱ ለምሳሌ የኦሮሞ ነገስታት ነበሩ ወለጋን የቆረቆሩት ስለዚህ እነዚህ ነገስታት አሁን በሚነለው ሴንስ ኦፍ ኦሮሞ አይደለም እነሱ ኦሮሞ እነሱ የወለጋ ሌቃዎች ናቸው ሞቲዎች ናቸው ንጉሶች ናቸው ይገዛሉ ይነግዳሉ ሰው ሆነ ዝሆን ሆነ ይሸጣሉ ነገስታት ናቸው ያ የነገስታት ስርዓት ግን ምንድነው ከጎጃም የሚጠመጣውን ይቀበላል ከትግራይ የሚመጣውን ይቀበላል ከኤርትራ የሚመጣውን ይቀበላል ወለጋን እኮ በድሮ የክፍለ ሀገር ስርዓት እንኳን ካየው ጋምቤላን ያካተተ ከፍል ቤንሻንጉልን ያካተተ አሁን እንደ ይሄ አዲሱ ስርዓት እንደቀረጸልን የኦሮሞ የሚባል ብቻ አይደለም የነዋሪው ነው እኔ ከየት ነኝ ከወለጋ ነኝ ስትል በቃ it defines you ብቻውን ማንነት ነው ልክ ወሎ ስትል ራሱን ችሎ ማንነት ነው ወለጋ ራሱን ችሎ ማንነት ነው ኦሮምኛ ኦሮሞ ምናምን እዛ ውስጥ አንድ color ነው ኦርቶዶክስ መሆን ትችላለህ ፕሮቴስታንት መሆን ትችላለህ ካቶሊክ ልትሆን ትችላለህ whatever ግን ወለጋ ነው አሁን የተማሪዎቹ እንቅስቃሴና አማራ ያለው ራዲካላይዜሽን ወይም ጥገኝነት ያደረገው ነገር ምንድነው? ያንን የወለጋ አመለካከት አፈርሶ ይሄ የኦሮሞ የሚባል ነገር ወስዶ ከሐረሩ ምንም ከሱ ጋር በምግብ በጂኦግ በአየር ንብረት በባህል ከምን ጋር ከማይገናኘው ጋር አንድ ስለዚህ አጠገቡ ካለው ጋር አብሮት ከነገደ ከተዋጋ ከሸጠ ከተጋባው ጋር ይቀርና ወስጥ ሌላ ጋር እንትን ሊል ይፈልጋል አንድ ህጥ ችግር አለ። ሌላው አሁን ያለው ወንጀል ውስጥ ወለጋ ላይ የተፈጸመ ላለው ወንጀል ወንጀል ስለ አንደኛ ኦሮሞም ላይ በአሁን ሰዓት ድምጹ የማይሰማው ትልቁ ቪክተም ኦሮሞ ላይ የተፈጸመ ያለው ወንጀል ነው። አንደኛ ለምሳሌ በቅርቡ የሰማሁት የሚያሳዝን ታሪክ አለ። ማን እንደገደለ አይታወቅም። ገዳዩ ብዙ ነው። ሟቹ ግን ሁልጊዜ ኦሮሞ ነው ሲሉ ተሰማል። ኦሮሞ አባቶች ምን አባት ኦሮሞ ይገልሃል፣ ሸኔ ይገልሃል፣ ኦሮሚያ ልዩ ኃይል ይገልሃል፣ ግን ትሞታል። በዚህ ላይ ይሄ አንደኛው ይሄ የኦሮሞ ብቻ ነው ብለህ በመናገር የምትፈጥረው አንደኛ ጣጣ ነው። ሁለተኛው በዚህ ወንጀል ውስጥ የተፈጠረው ጣጣ ምንድን ነው? ወለጋ ውስጥ የነበረው ስርዓት ዩሲ የተማሪዎቹ ትልቁ ስህተት ምንድን ነው? የኢትዮጵያን ስርዓት ሁሉ ለአማራ አስክራይብ አደረጉና ጨቋኙን ሁሉ ለአማራ አደረጉና ይሄ ምን ማድረግ መሰለ፣ አንተ ነገ ለምትፈጸመው ወንጀል ራስን ገና ካሁኑ ነጻ ታረጋለህ። አማራ ስትገድል እንትን አይሰማህም፣ በደለኝነት አይሰማህም፣ ገዳይህን ነው አይገደልከው። ነገር ግን የወለጋን ታሪክ ሄዶ ላየ ባሪያው ሻጭ ማን ነበር? ኦሮሞ ነበር። የኦሮሞ ባላባቶች ናቸው፣ አያቶቻችን ናቸው ባሪያ ሲሸጡ የነበሩት። ጉሙዝን ሲገሉ የነበሩት ማን? የኛ አያቶች ናቸው። ባሪያ እያሉ ሻንቅላ እያሉ ሲገሉ የነበሩት ማን? አያቶቻችን፣ የቅድመ አያቶቻችን። እንዴ ስንት ባሪያ እንደነበሩንና እንደወረስን እሱ ሌላ ራሱ ኃጢያት ነው። ይሄንን ለምንድን ነው ነገሩን የብሔር ስታደርገው ያንተን አያቶች ኃጢያት እንኳን እንዳልተደረገ እጅን ትታጠብበታል። ከዛ ልጆችህን ለሌላ ወንጀል ታዘጋጃለህ። ይሄ በቀጥታ ዛሬ ለምንድን ነው አማራ የሚገደለው፣ በተለይ ለምንድን ነው ወለጋ የሚገደለው ብትለይ፣ ይሄ አዲሱ የኤትኒክ ፌዴራሊዝም ያመረተው ትውልድ በስነ ስርዓት ስለ አያቶቹ ማንነት፣ አያቶቹ ገዢ እንደነበሩ፣ ሰው ይገሉ እንደነበረ፣ እኔ ቤተሰብ ውስጥ እኔ በእኛ ቤተሰብ ውስጥ ወለጋ ውስጥ ባሉ ቤተሰቦቻችን ጭሰኛ ምን ሲደረግ እንደነበረ፣ ኦሮሞ ሆነ አማራ ሆነ ጭሰኛ ምን ነበር ሲደረግ ነበር። አልከፈለም ተብሎ በጊዜ አላደረሰም ተብሎ አንገቱ ድረስ ተቀብሮ ፈረስ ይጋለብበት አልነበር እንዴ? ይሄን ኃጢያት ኦሮሞ ሲሰራ እንደነበረ ማንም አይነግርህም። ይሄን ኃጢያት ማንም አይናገርም። ይሄን ኃጢያት በሙሉ ኢትዮጵያ ውስጥ የነበረውን የስርዓት የጨቋኝነት ማለት የባላባቱን ስርዓት እዛ ውስጥ የነበረውን በሙሉ ታመጣና ለአንድ ብሔር ትለጥፈዋል። ይሄ አሁን ለምናየው ወንጀል፣ አሁን ለምናየው ጭፍጨፋ ያመቻቻል። አንደኛ በነገራችን ላይ ለምሳሌ ብልጽግና ራሱ እቺን ነገር እነ ጠቅላይ ሚኒስትር አብይ ጀምሮ ከህወሓት ጋር ሲሰሩ እንዳልነበር፣ ከህወሓት ጋር ሰው ሲያስሩ እንዳልነበር፣ ከህወሓት ጋር ሰው ሲገሉ እንዳልነበረ እንዳለ ነገሩን አጣጥፈው ለህወሓት ብቻ ማስረከበውታል። ይሄ በጣም በጣም ልናወራበት የሚገባ እንዴት ነው ኃላፊነትን ልንወጣ የሚችለው የሚል ነው አንደኛው። ይሄ ጥያቄ ወለጋ የሚለውን ነገር በስነ ስርዓት አለመረዳት የተማሪዎቹ ስህተት ነበረ። ከዛ ያደረግነው ኤትኒክ ፌዴራሊዝም ልክ ወለጋንም ወሎንም ሐረርንም ጅማንም ከፋንም እንዳንረዳቸው አድርጎ ነገር ነው ያበለሻሸ። ኦሮሚያ፣ አማራ፣ አፋር ምናምን የሚባሉ ጉዶች ነው የሰጠን። ይሄ የመጀመሪያው አማራ ባስቀመጠው ላይ ለማጠናከር የሲስተሚክ ችግር። ሌላው ብልጽግና በጣም ወይም ደግሞ ኦህዴድ እንግዲህ አሁን ተጠያቂነትን በየደረጃው ብናስቀምጥ ጥሩ ነው። ተጠያቂነት ስል ቅድሚያ ፈረንጆቹ አንደር ሁዝ ዋች ይላሉ፣ በማን ቁጥጥር ስር በማን ሰዓት ስር ነው ይሄ እየሆነ ያለው? በምንም ተአምር ጠቅላይ ሚኒስትር አብይ ከዚህ ተጠያቂነት ሊወጡ አይችሉም። አገሩን የሚያስተዳድሩት እሳቸው ናቸው። የጦር ኃይሎች ጠቅላይ አዛዥ እሳቸው ናቸው። የፓርቲው ሊቀመንበር እሳቸው ናቸው። ክልሉ ኦሮሚያ ነው እሳቸውን የመረጠው። ይሄ የመጀመሪያው ኦርደር ኦፍ ሪስፖንሲቢሊቲ ስናመጣ እሳቸው ጋር እናመጣለን። በሶስት ዓመት ውስጥ ጠቅላይ ሚኒስትር አብይ ሞኖፖሊ ኦፍ ቫይለንስ ማለትም ደግሞ የአመፃን ለመቆጣጠር ሰዎች ጠመንጃ አክሰስ እንዳይኖራቸው፣ ጠመንጃ አክሰስ ያላቸው ደግሞ በምንም ተአምር እንደፈለጉ እንዳይጋልቡበት ለማድረግ ያወጡት ጊዜና ሪሶርስ ይበልጣል ወይንስ ለፓርክ ግንባታ ያወጡት ለታይታ የወጣው ጊዜና ድግስ ይበልጣል? ይህን እንድንጠይቅ ወደን አይደለም። ሰው በየጊዜው እየተገደለ አይ እንትን የተዘጋ ቤት ስትከፍተው የከረፋ ነው ምናምን ብለህ እስከመቼ ነው የሚቻለው? አንደኛ ሁለተኛ ከዚህ በፊትም ተናግሬያለሁ ኦነግ ሸኔ የሚባል ነገር አለ ካለ ምናምን የለም ምናምን የሚለውን ጥያቄ እንተውና ኤርትራ ሄዶ ለምን ነው ማነው ያመጣው? የወለጋዝ ነው እንዴ ሄዶ ለምን ነው ያመጣው? ነዋሪው ነው ሄዶ ያመጣው? ያለ ምንም ድርድር ሳይካሄድ ምንም አይነት የጦር መሳሪያ እስካፍንጫው የታጠቀ በዛ ላይ ደግሞ ኢትዮጵያን የማፍረስ አጀንዳ ለ50 ምናምን አመታት ከተቋቋመ ጀምሮ ሲያራምድ የነበረን ቡድን ሰተት ብለ እንደፈለክ ግባ ብለ እስከነጨራሹ ኦሮሚያ ፖሊስ ውስጥ ኢንኮርፖሬትድ ሁን ብለ ከዛ በኋላ ምንድነው የምትጠብቀው? ይሄ የመጀመሪያ ኦርደር ኦፍ ሪስፖንሲቢሊቲ የስታቸው ሞኖፖሊ ኦፍ ቫይለንስ በአገሪቷ ውስጥ ያለን አመጻን ወንጀልን ስርዓት አለኝነትን የመቆጣጠር ትኩረትና ፍላጎት ቢስነት ነው ይሄ የመጀመሪያው ተጠያቂ። ከዛ ወደ ሁለተኛው ተጠያቂ አካባቢው ላይ ምንም አይነት ስርዓት አለኝነት ሲነሳ ደንታ የማይሰማቸው ሰው ሞተ ሰው ሻሸመኔ ነው መታከል ከተማኮ በጃቸው ድምጥ ማጥዋ ሲጠፋ ምንም ያልመሰላቸው ሰዎች ነው ያሉት። አንድ ትልቅ ከተማ ኢትዮጵያ ውስጥ አሉ ከሚባሉ ሜጀር የትራንስፖርቴሽን የትሬድ የኢኮኖሚ መንቀሳቀሻ ከተማ ስትወድም ምንም። ስለዚህ ኦህዴድ ሁለተኛው ቀጣይ ኃላፊነት አለበት ባይ ሌላው ቀድም እናልባት ይገናኛ አይደል የባአዴንን ሚና እንዴት እንደምናስቀምጠው ይቸግረኛል። ለምን ባአዴን ካልከኝ አሁን ኦህዴድ ያለምንም ጥርጣሬ እንደምናየው ከባአዴን ጋር ያለበትን የውስጥ የኢሃድግ ውስጥ ፉክክቻ የሚወጣው ሰላማዊ ዜጎችን በማፈናቀል በመግደል አማራ ክልል ዳር ድንበር ላይ ያሉ ከኦሮሚያ ጋር የሚዋሰኑ አካባቢዎች ላይ ግጭቶችን በመቀስቀስ በመሳሰሉ ነገሮች ነው። አሁን እነዚህ ይሄ አንደኛ ከመዋቀሩ ጋር ይገናኛል። መዋቀሩ ራሱ ቀደም አማራ ያለው የጎንዮሽ ትስስር እንዳይኖር የህዝብ ለህዝብ ትስስር እንዳይኖር ፉክክር የዳር ድንበር ግጭት እንዲኖር ለዚህ ነው ክልሎቹ በሙሉ መፍረስ ያለባቸው እንደገና መዋቀር ያለባቸው። ምክንያቱም ክልሎቹን የሚመሩት ካድሬዎችና ፖለቲከኞች እነሱ ራሳቸው አሁን ደምሰ ባዴን እንደንታው አይደለም እዛ ወለጋ ሆነ ሀረር ሆነ ለተጨፈጨፈ አማራ ምንም ደንታው አይደለም እሱ እንትኑን እስካገኘ ድረስ ምንድነው በኢሃድግ ውስጥ ያለው ኪራይ ሰብሳቢነት የኪራዩ ዋጋ እስከጨመረለት ድረስ ሂስ ፋን ካድሮቹ ሰላም ናቸው። ካድሮቹ ብቻ ሳይሆን የአማራ በህርተኛ የምትለው ካምፕ ደግሞ ጭፍጫፋው ነው ይፈልጋል። ምክንያቱም እሱም ይፈልጋው ክልሉ እንዲጠናከርለት አገር ሆኖ ጠንክሮ እንዲወጣለት ይሄው መኖር አትችልም ከኦሮሞ ጋር መኖር አትችልም ከትግሬ ጋር መኖር አትችልም ከጉራጌ ጋር ንሻለ ወደ አንድ ቦታ ብቻ ብትመጣ ነው ይሄ ኦሬዲ ሪኢንፎርስ ይደረጋሉ። ስለዚህ ኦህዴድም ተጠያቂ ነው ለኔ በኦርደር ኦፍ ሪስፖንሲቢሊቲ ካልከኝ ጠቅላይ ሚኒስትር አብይን አንደኛ ተጠያቂ ነው ማረጋቸው። ምክንያቱም የጦር ኃይሎች ጠቅላይ አዛዥ ነው የፓርቲው ሊቀመንበር ሆነው የሀገሪቷ ጠቅላይ ሚኒስትር ሆነው ደህንነቱን ሙጭ ጉዳዩን የሚሰው ምን እንደሚሰራ ስራቸው ይሄ ካልሆነ ምንድነው? እኔ ምንድነው ስራው ይሄ ሊገባኛል ይችላል። ስለዚህ 3 አመት ባይ ዘ ወይ 3 አመት ቀልድ አይደለም እንደው በአመት ውስጥ በአንድ አመት ውስጥ ሁለቴ ብንል እንኳን ሁለት ዙር የብሔራዊ ትድርና ያሰለጠናሉ ብንል አሁን 6ኛ ዙር ላይ ደርሰው ይሆን ነበር ቢጀምሩ ነው። ቶ ጠቅላይ ሚኒስትር አብይ ስልጣን ሲይዙ 13 አመቱ አሜን 15 አመቱ የነበረ ልጅ አሁን 18 አመቱ ይሄ ቀላል ትምህርት ጨርሷል ስራ ይፈልጋል። ጠቅላይ ሚኒስትር አብይ ስልጣን ሲይዙ 18 አመቱ ወይ 19 አመቱ የነበረ ዛሬ 24 25 አመቱ ነው። አሁን ይሄ የውስጥ የፓርቲውን ጥያቄ ካላስተካከሉ የመዋቅሩን ነገር በሶስት አመት ውስጥ ካላስተካከሉ ምን ከዚህ በኋላ ምን ስንት አመት ነው የሚበቃቸው? የኑሮ ውድነት ያየ ሆነ ዘይት ስንት እንደገባ ዳቦ ስንት እንደገባ እንጀራ ስንት እንደገባ ጤፍ ስንት እንደገባ ሽንኩርት ስንት እንደገባ ምን ልለው? ስለ ፖለቲካ ያወራን ደግሞ ስለ ሞትና ስለ አገር አለመረጋጋት ስለ እያላወራን ኢኮኖሚው ደግሞ ሌላ ትልቅ እዳና ጫና ያመጣ ያ ማለት የሆነ ቦታ ላይ እነዚህ ነገሮች መርጅ ሲያርጉ የፖለቲካው ቀውስና የኢኮኖሚው ቀውስ ምን ሊፈጠር እንደሚችላል?
የምታዳምጡት ስቶክሆልም የሚገኘው የኢትዮጵያ ድምጽ ሬዲዮ ነው። ከጥቂት ደቂቃዎች በኋላ ከዶክተር ኮንቴ ሙሳ ጋር አጠር ያለ ስለ አፋር የጦርነት ሁኔታ ያለበትን አጠቃላይ ሁኔታ ውይይት እናደርጋለን። እስከዛው በትግስት ጠብቁን።
ሰናበት በራስ የለም መስመቴን በለ ወደመርተ መጣህባት መጥኖ ብላለች አንሰን ማኖ ማስጠበባት ኖሮ ሳይቀብሳት ማኖርባት ሞክራለ እንዳንተ ሆኖ ኖሮ ማይቶ እያተለ ነፍሴን ጠላዋ
አድማጮቻችን አሁን ከኛ ጋር ዶክተር ኮንቴ ሙሳ ይገኛሉ። ከሳቸው ጋር እንግዲህ ስለ ወቅታዊ አፋር ሁኔታ እንወያያለን። ተናስተልኝ ዶክተር ኮንቴ። ተሰማ እንቀጥል እንግዲህ አድማጮቻችን ከይቅርታ ጋር ዶክተር ኮንቴ ሙሳ ከኛ ጋር ይገኛሉ። ዶክተር ኮንቴ እስቲ እንደው ውይይታችን ለመጀመር ያህል ምንም ማጠር ያለች ብትሆንም በአፋር በኩል ያለው የጦርነት ሁኔታ በአሁኑ ጊዜ በምን አይነት ሁኔታ ላይ ነው ያለው?
አመሰግናለሁ። አመድ በአፋር ክልል በኪልበቱረሱ በሚባለው ዞን በሰሜናዊ አፋር ማለት ነው ካሉ 8 ወረዳዎች 5ቱ በቲፒኤልኤፍ ተይዘዋል ማለት ይቻላል። ያ አካባቢ በጣም ተራራማ የሆነ አካባቢ ነው። ከላይ የሚጣል ድንጋይ ራሱ ከተማውን መረበሽ የሚችል ስለሆነ ከባድ መሳሪያዎች ላውንቸሮች እና በጣም ከተራራ ላይ ሆኖ በመተኮስ በቅድሚያ የባላን ከተማ ሰው አልባ አድርጓል። ከዛ በኋላ መጋሌ እና ኮንባ ነብራሌ ውስጥ ከፍተኛ በተለይ ሲቪሊያኖች በዚህ በከባድ መሳሪያ የተነሳ እዛ መኖር አልቻሉም። ከፍተኛ የስደተኞች የተፈናቃዮች ብዛት አለ። አብዛኛው እንግዲህ እሱ ነው የሚያሳስበው። ወንድ የተባለ ሁሉ ያው ወደ ግንባር ሄዶ ሴቶችና ህፃናቶች ናቸው በየሜዳው እየተንገላቱ ያሉት። እና ጦርነቱ እስካሁን እየተካሄደ ነው። ያው ያለው ሁኔታ በጣም የሚያሳዝን ነው። እንግዲህ ያው በተለይ በራህሌ አካባቢ የገቡበት አካባቢ ደግሞ ከፍተኛ ዘረፋ ነው እየተካሄደ ያለው። የቤት ቆርቆሮ ሳይቀር እያወደሙ ፋብሪካዎች፣ በተለይ አሁን በራህሌ ላይ ትልቅ የጨው ፋብሪካ ነበር እንዳለ ጭነው ነው የወሰዱት ያንን። እና ከፍተኛ ከሰው መፈናቀል ብቻ ሳይሆን ዘረፋውም ከዛ የባሰ ነው። አሁን
ዶክተር ኮንቴ እርስዎ እንደሚሉት ጦርነቱ ወይንም ደግሞ የፋሽስቱ ወያኔ ወረራ ከባድ ጉዳት እንዳደረሰ ነው የሚነግሩን። ጦርነቱ እየተካሄደ ነው፣ አልፎ ተርፎ ቦታዎች 5 ቦታዎች ይዘዋል ነው የሚሉን። መንግስት ግን ይህን በተመለከተ እንደውም ዲና ሙፍቲ ሲናገሩ ምንም ችግር የለም ብለው ነው ለቢቢሲ መግለጫ የሰጡት። ምንም ጦርነት የለም ችግር የለም ነው ያሉት። እንዴት ሊሆን ቻለ? ሁለት የተለያየ ሀሳብ እንዴት መጣ በአንድ አካባቢ ባለ ችግር ላይ?
ከባድ ነው እንግዲህ። ያው መንግስትም እንዴት እንደሚያስብ እኛ ልናውቅ አልቻልንም። ግን እኔ በቀጥታ ልነግርህ የምፈልገው መንግስት እንዳለው ሳይሆን እዛ አካባቢ ከፍተኛ የሆነ ጦርነት አለ። ሰው በየጊዜው እየሞተ ነው። ምስክር የሚሆነው እዚህ ድብቲ ሆስፒታል ላይ የዩናይትድ ኔሽን ምክትል ሴክሬተሪ ወይዘሮ አሚና፣ ፕሬዚደንት ሳህለወርቅ ዘውዴ እና ኦበሳንጆ መጥተው ምን አይነት እልቂት እና ምን አይነት የሲቪሊያን ጉዳት ህጻናት እንዳለ ተዘግቧል፣ በሚዲያም አለ። ስለዚህ ያ የተባለበት ምክንያት አይገባኝም። ግን እውነታው ግን ከመንግስት ካለው ለየት ይላል እና እሱ ነው የሚያሳዝነን።
ዶክተር ኮንቴ በተለያዩ የሚዲያዎች ላይ እንደሰማ ነው፣ ሶሻል ሚዲያም ሌሎች ሚዲያዎች ላይ እንደሰማ ነው የአፋር አስተዳደር መሪዎችና የክልሉ መሪዎችና ህዝቡ ድረሱልን እያለ ለመሀከለኛው መንግስት ለፌዴራሉ መንግስት እየጮኸ ነው። ብቻችንን አንችለውም፣ ለብቻው አፋር ለምንድን ነው የሚጋፈጠው? ይርዱን እርዱን እያሉ ይጮኋሉ። ያ እርዳታ ደረሰላችሁ ከፌዴራል መንግስቱ?
እኔ ስለዛ መረጃ የለኝም። እኔ እስካሁን ድረስ እንደማውቀው የአፋር ህዝብና የአካባቢ ሚሊሻ ብቻውን እየተዋጋ ነው እኔ ያለኝ መረጃ። እንግዲህ ትላንትና ምን እንደሆነ አላውቅም፣ ግን ስንሰማ የአየር ድጋፍ አለ የሚባል ወሬ እሰማለሁ። ግን ህዝቡ ነው እስካሁን ድረስ እየተዋጋ ያለው። አሁን ትልቁ ችግር የሆነው አንደኛ የከባድ መሳሪያ የበላይነትና ሁለተኛው ደግሞ የሰው ጎርፍ ነው። እዛ አካባቢ ያሉ አንድ የሚገቡ የአፋር ተዋጊዎች 24 ሰዓት እዛ ናቸው። ቲፒኤልኤፍ ግን 4000 አንድ ያስገባና ከ2 ሰዓት በኋላ አውጥቶ ከዛ በኋላ 10000 እንደዛ ያስገባልና የሰው የኃይል ሚዛኑ እንትን የተዛባው በዛ በሁለት ምክንያት ነው። እና ሰው ይናገራል። ኦፍኮርስ እንደሰማሁ ነው። ያው ሰው እየጮኸ ነው። ይህ ጦርነት በተለይ ቲፒኤልኤፍ አሁን እያሰማ ያለው ሮሮ ጉሮሮዎችን ተዘግቷል። አባላና ወደ ትግራይ የሚሄድ እርዳታ መንገዱ ተዘግቷል እያለ የሚያወራው ከሆነ ተራቀ ነው እንግዲህ የአፋርን ክልል የዚህ የዞን አራት የሚባለውን ያሉ ቴሩ እዛ አካባቢ መጀመሪያ ይዘው የመጀመሪያው ኦፈንሲቭ ያን አካባቢ ይዘው እንኳን የአፋር ህዝብ የእርዳታ መንገዱን አልዘጋም። አሁን ግን ያንን ከተማ ተቆጣጥረውታል ቲፒኤልኤፎች አባላን ይዘው እርዳታ እንዳይገባና የትግራይ ህዝብ ረሃብ አልቆ የነሱ የፖለቲካ ሁኔታ እንዲሳካ የነሱ የፖለቲካ ፍላጎት እንዲሳካ ነው የሚፈልጉት። ከአፋር ጋር ያው ሂሳብ እናወራርዳለን የሚል በግልጽ እየተናገሩ ነው። ምክንያቱም አፋር ሚሊየን ይዘው የጅቡቲ አዲስ አበባ መንገድ አላዘጋ ስላላቸው ያንን እንግዲህ ቂም ለመበቀል ነው ይሄ ጦርነት እንጂ አሁን የተያዙ አካባቢዎች ግዛት የማስፋፋት አላማ ከሌለው እነሱ ለሚያወሩት ስትራቴጂ ምንም የሚጠቅማቸው ነገር የለም እና ሁኔታው እንደዛ ነው። ማለት
ጅራፍ ራሷ ገርፋ ራሷ ጮህ አይነት ሁኔታ ነው እስከዛሬም ድረስ ወያኔ የሚያደርገው እስከሚገባን ድረስ እንደተረዳ ነው። ወራሪው ወያኔ ሆኖ እንደተወራሪ ምን በላው ምን ተጣው ከለከሉ ለህዝባችን ነው የሚሉት። ግን ብዙ ሰው ጥያቄ ለምንድን ነው የፌዴራሉ መንግስት በአፋርና በአማራ በሰሜን ወሎ አካባቢ በጎንደር አካባቢ የሚደረገውን የቲፒኤልኤፍ የወያኔ የፋሽስቱን ወያኔ ጭፍጨፋ ለዘብተኛው ነው የሚመለከተው? ለምንድን ነው እነዛ ሀገሮች እነዛ አካባቢዎች የኢትዮጵያ ዳር ድንበር አይደሉም? ምንድን ነው ችግሩ? በርሶ ግምት ማለት
ነው። እንቆቅልሽ የሆነብን እሱ ነው። አብጥኛ እንዴት ነው አሁን የክልል በቅድሚያ ይሄ የተኩስ አቁም ተመስርቷል የተኩስ አቁም አድርገናል ከተባለ መከላከያው መስፈር ያለበት ከትግራይ እንዳትገቡ ተብሏል። ያፈርም ሌሎችም ትግራይ እንዳትገቡ ጦርነቱ አልቋል ከተባለ መከላከያ መሆን መስፈር ያለበት በትግራይ ክልልና በሌላው የኢትዮጵያ ክፍል መካከል ነው። ሎጂኩን ስንመለከት ማለት
ትክክል
እንደሱ ነው ባለፈው እንደ ስለዚህ አሁን ጦርነቱ አልቋል ተብሎ መከላከያ ወጥቶ እንደገና አሁን የሁለተኛ ዙር ወረራ ነው በአፋር ክልል ወያኔ ያካሄደ እና እንግዲህ ከባድ ነው። ያው ብዙ በስሜት ላለመናገር ዝም ይያልን ነው እንጂ በመንግስት በኩል የሚታዩ በጣም የሚያደነጋግሩ ሁኔታዎች አሉ። እስቲ በጊዜ እናያቸዋለን። ግን ከፍተኛ የሆነ ያለመናበብ ችግር ያለ ይመስለኛል። ምክንያቱም አሁን የክልል ሰው ራሱ ተነስተ ሲዋጋ አፋር የሚዋጋው እኮ ለክልሉ አይደለም። ኦፍ ኮርስ ያው በምድሩ መተውበት በየቤቱ እየገደሉት ነው ያለውና ለህልውናው እየተዋደቀ ነው። አፋር የሚዋደቀው ለኢትዮጵያም ጭምር ነው። ስለዚህ እንዴት ነው ይሄ ነገር ሰሚ ያለው ወይ የሚል አካል በጣም እየበዛ ነው። ክሪቲኩም በጣም እየበዛ ነው። ግን ምን ስትራቴጂ መንግስት እየተከተለ እንደሆነ እኔ ምን አይነት አካሄድ እንደሆነ እኔም አይገባኝም። ምክንያቱም የፖለቲካ ጥቅም ይባላል፣ ዲፕሎማሲው፣ የውጭ ሀገር ጫና፣ የውጭ ኃይሎች ጫና በስቷል ይባላል። ግን እያለቀ ያለው ህዝብ ነው። ህዝብ እያለቀ ለፖለቲካ ተብሎ ህዝብህን አታስጨፈጭፍም፣ ህልውናህን አታስደፍርም እና እስቲ ያደረ ይጠራል እንግዲህ እናያለን። ግን በጣም ግራ የሚያጋባ ሁኔታ ነው ያለው ጠቅለል ባለመልኩ።
ዶክተር ኮንቴ በግል ሳውቆት እርስዎ ሞዴሬት ከሚባሉት በተለይ ነገሮችን ከመንግስት ጋርም ሆነ ሲሰሩ እስከዛሬም የፓርቲ መሪ ሆነው ሲሰሩ ከመንግስት ጋርም ሆነ ከሌሎች ጋር ያለውን ቅራኔ ከፍ እንዳይል በተቻለ መንገድ ሞዴሬት ሆነው የሚሰሩ መሪ ነበሩ። እኔም እስከማቆስ ስንነጋገርም እንደዛ ነው የማይወት። አሁን ግን ነገሮች እየተባባሱ ሄደው ያ ሞዴሬት የሆኑበት ጊዜ ያን ጊዜ እውነቱን ቢናገሩ ኖሮ የሚል ሐሳብ ውስጥ ገብተዋል። ዛሬ ይህን ሁኔታ ሲያዩ?
ቁጭት አይደለም። ምክንያቱም ነገሮች ሁልጊዜ በተስፋ ነው እንግዲህ የፖለቲካና ስርዓት ሲመሰረት በተስፋ ነው። ተስፋ አሁንም ቢሆን መንግስት ስራውን አልሰራም እያልን ነው እንጂ በተቃራኒው ቲፒኤልኤፍን እንደግፍ የሚል ሀሳብ አይደለም እያንጸባረቅን ያለው። መንግስት ክሪቲክ ለማድረግ የግድ የመንግስት ደግሞ ወይ ጠላት ወይ ተቃዋሚ መሆን የለበትም። ግን ሞዴሬት ማለት ደግሞ ነገሮች ከጊዜ ጋር ይሄዳል በጊዜ ይስተካከላሉ የሚል ነበረ ሁኔታ። አሁን 3 አመት አልፎናል። አሁን የምናየው ግን በጊዜ የሚስተካከል ነገር እንደ ነው የሚያጠግብ እንጀራ ከምጣዱ ያስታውቃል እንደሚባለው አይነት ነው። ያ ሁኔታ እያየን ነው እና ተስፋ ስናደርግባቸው የነበሩ አንዳንድ ውጤቶች እና የሪፎርሙ አንኳር የሆኑ ነገሮች እየመነመኑ እየመጡ ነው። መንግስትም በተወሰነ መልኩ ዲፌንሲቭ የሆነ ፖዚሽን እየገባ ይመስላል። ስለዚህ አሁንም ቢሆን እኛ በሀገርና የሀገር ጉዳይ ስለ ሀገር ነው የምናወራው፣ ስለ ህዝብ ነው የምናወራው። ያ እስካለ ድረስ እውነቱን መናገር ደግሞ ለህሊናም ጥሩ ነው፣ ለመንግስትም ጥሩ ነው። እውነት መስማት አለበት። ሁልጊዜ በአጨብጫቢ ታጅቦ ከመሄድ አትሊስት ያለው ክፍተት ይሄ ነው፣ ይህ መታረም አለበት የሚል ድምፅ መስማት አለበት ብዬ አምናለሁ።
በአሁን ያነሱትን ነገር ሁልጊዜ በማጨብጨብ ብቻ ሀገርና መንግስትን መርዳትም መደገፍም አይቻልም። ስተት ሲሰራ ስተቱን መንገሩ ለህዝቡም ለሀገሩም ጠቃሚ ነው ለመንግስትም የሚል እምነት አለን በእኛም በኩል። እንደውም ብዙ ጊዜ በዚህ ሬዲዮ ላይ የምናነሳው አንድ ለእርስዎም ልንገሮት አንድ የትንሽ ልጅ ታሪክ ነበረ። መጀመሪያ እንቁላል ሲሰርቅ እናትየው ጎሽ አበጀ ብላ አብራው በላች ያንን እንቁላል። ከዛ አበጀ ስትለው ቀጠለና ዶሮ ሰረቀ፣ ዶሮ ሰረቀ አበጀህ ብላ አብራው በላች። ቀጥሎ በግ ሰረቀ፣ በግ ሰርቆ አብራው በላች። በሬ ሰረቀ፣ አብራው በላች። እሰይ የኔ ልጅ እያለች መጨረሻ ላይ ምን አደረገ? ሽፍታ ሆነና ጠመንጃ ይዞ እንትን ሰው መግደል ጀመረ። ሽፍታ ሆኖ ተይዞ ሲሰቀል የሞት ስር ተፈረደበት። ብዙ ሰው ገሎ ስለነበር ሽፍታ ሆኖ ያን ጊዜ ሲሰቀል እናትየዋ እየየ ማለት ጀመረች። ምንድን ነው ያለው ልጁ? እማዬ ብትወጂኝ ኖሮ መጀመሪያውን እንቁላሉን ስሰርቅ ትክክል አይደለም ብትይ ነበር የሚጠቅመኝ፣ አሁን ምንም ጥቅም የለውም ያላት ቢጤ ነው። እና እኛም በዚህ እናምናለን። መውደድ ስተትን ከመንገር ማገድ የለበትም የሚል እምነት አለን። ችግሩ ያለው መንግስት ጋርም ችግሩ በተለይ ደጋፊዎቹ ጋር ያለው ምንም አይን ያወጣ ትልቅ ስተት ሁሉ ሲሰራ አትናገሩ፣ አትጋገሩ፣ ዝም ብላችሁ አበጃችሁ በሉ፣ መንግስትን አጨብጭቡለት ነው የሚሉት። ያ ነው ችግር የፈጠረብን። ተቃዋሚን ሀሳቡን የተለየ ሀሳብ የሚናገረውን በሙሉ አሁንማ እንደውም አንድ አዲስ ስም አውጥተዋል፣ ጁንታ የሚል ስም አውጥተዋል። እና ያ ለሀገር አይጠቅምም ነው የምንለው። በነገራችን ላይ ወያኔ በአፋር በኩል የሚያደርገው ወረራ ከተሳካለትና ጅቡቲን መንገድ ከዘጋ ኮንሲኩዌንሱ ምንድን ነው ለኢትዮጵያ?
ግልጽ ነው። እኔ የኢትዮጵያ መንግስት እንደ መንግስት አንድ ሳምንት መቆየት የሚችል አይመስለኝም የጅቡቲ መንገድ በወያኔ ከተያዘ። በምንም መልኩ እንደ መንግስት አገርን መምራት የሚችልበት ሁኔታ የሚፈጠር አይመስለኝም። ምክንያቱም የኑሮ ውድነት ኦልሬዲ ሰማይ ጠቀስ ሆኗል። ከዛ በኋላም በጅቡቲ በኩል የሚገቡ ሸቀጣሸቀጦች፣ ሪሶርሶች፣ የውጭ የገቢና የወጪ ንግዶች ኮሪዶር ከተዘጋ ለማመን ያስቸግራል። ግን እኔ እንደዛ አይነት ጉዳይ ይሆናል ብዬ አላምንም። አፋሮች ወጥረው ይዘውታል። አገራቸውንም ለዛ አይነት ሁኔታ አሳጥተው አይሰጡም፣ ደፍነትሊ አይሰጡም። በዛ ተማመናለሁ። ግን ምን ያህል ሰው ለዚህ ጉዳይ ምን ያህል አፋር፣ ምን ያህል ህጻናት፣ ምን ያህል ሴቶች፣ አዛውንቶች መገበር አለብን የምለው ነው ትልቁ ጥያቄ። ይህ ጦርነት መንስኤው ራሱ መንስኤውስ ምንድን ነው ብለን ማሰብም ጥሩ ይመስለኛል። እኔ በእኔ አስተሳሰብ መንስኤው የኢህአዴግ አፈራረስ እና የኢህአዴግ በኢህአዴግ ኤሊቶች የፖለቲካ ኤሊቶች መካከል ኤሊት ፖለቲካል ባርጌን የሚባለው ጉድ ነገር አለመስራቱ ነው። ቲፒ ተፈጠረ በዚህ በኩል ቲፒኤልኤፍ ተፈጠረ። የነበረው የፓወር ባላንስ የኃይል ሚዛን በቲፒኤልኤፍ በኩል የነበረው ወደዚህ ያጋደለ እነዛ ደግሞ እና ይሄ ነገር ድሮውኑ የነበረው የሥራ ስንቃወመው የነበረው 27 አመት ስንቃወመው የነበረው የኢህአዴግ ስርዓት ትርፋት ነው የአሁኑ ጦርነት እንጂ ሌላ ነገር አይመስለኝም። ምክንያቱም ማን አዲስ ደሞኮ የለም እዚህ ውስጥ እዛው የነበረ የኦልድ ዋይን ኢን ኒው ቦትል ይባላል ይሄ እንደሚሉት ነው አሁን ፍሬንች። ስለዚህ ያው ኮንሲኩዌንሱ በጣም እንትን ነው። ያው አሁን ስለ ሰላም ይወራል፣ ስለ እርቅ ይወራል፣ ስለ ብዙ ነገር ይወራል እና ክሊየር የሆነ እንደው ብዙ ጊዜ ደግሞ እኔ እንደምለው ፖለቲካችንም ሆነ ሀገራችንም እዚህ ላይ ያደረሳት ይሄ አድበስብሰን የምናልፈው በግልጽ መነጋገር፣ በመድረክ መነጋገር፣ በሀሳብ መከራከር፣ በሚዛናዊ በሆነና በእውነት ላይ በተመሰረተ እንደው ያን አንሞክርም ወይ ከዚህ ወገን ነህ ወይ ከዛ ወገን ነህ የሚባል ነገር አለ እና ምክንያታዊ በሆኑ ጉዳዮች ዙሪያ በጣም ይሉኝታ ያጠቃናል በብዙ ባህላችን ይሁን በምን እና ያ ደግሞ ትርፉን አይተናል። አሜን። አሁን ወያኔ እያደረገ ያለው የሰው እልቂት የትግራይን ህዝብ እኮ ራሱ እንደ አፍኖ ይዞ ህዝቡን በረሃብ እያስጨረሰ ነው እና ከዛ ውስጥ እንኳን እንደው የተወሰነ አካል ኖሮ ፕሮቴስት የሚያደርግበትም ነገር የለም። እና እስቲ እንግዲህ ያው ቲፒኤልኤፍ እንደገና አፋርን ከያዘ ይዞ ወደ ጅቡቲ መስመር ከዘጋ ምንድነው ነው አሁን የአፋር ስጋት ትልቁ ስጋት ቲፒኤልኤፍ ካሁን በኋላ ከኢትዮጵያ ጋር እንደ አንድ አካል መኖር ይችላል ወይ ነው
ትልቅ ጥያቄ ነው። ጥሩ ጥያቄ ነው። ዶክተር ኮምቲ አሁን ሲናገሩ የ27 አመት የታገልንበት ተመልሶ በሌላ አይነት መልኩ መጣ አይነት ነገር ነው የሚሉት። አንዳንድ ታዛቢዎች ደግሞ ምን ይላሉ ይሄንን በተመለከተ የብልጽግና ፓርቲ አመሰራረት ህጋዊ አይደለም ነበር ኮንግረስ እንኳን ተደርጎ ሊቀመንበር ተመርጦ ምን ተብሎ በደንበኛ አሰራር ሳይሆን በፊት እዛው ኢህአዴግ ውስጥ የነበሩት ሰዎች ቦታ ተለዋውጠው ከቲፒኤልኤፍ ውጭ ያሉት በሙሉ እንዳለ ሆነው ራሳቸውን ፒፒ ብለው ወይንም ደግሞ ብልጽግና ብለው ነው የተቀመጡት። ያስተሳሰሩ ያመለካከት የምንም ልዩነት የላቸውም ከድሮ ኢህአዴግ የሚሉ አሉ። እርሶ ይሄ ፒፒ ሲመረጥ አሰራሩ ትክክል ነበር ይላሉ?
እኔ እንኳን እዛ ላይ ምንም ኮመንት አልሰጥም ምንም ብዙ እንትን ስለሌለኝ፣ ግን እርግጠኛ ሆኜ መናገር የምችለው አዲስ ስትራክቸርም ሆነ አዲስ ሰውም ሆነ የለም። ያው የነበረው ዲቪዥን ክፍፍሉ ተከፋፍሎ የኢህአዴግ ቅሬታ ውጤቶች ናቸው እንጂ አዲስ የመጣ የአይዲዮሎጂም ሽፍት ያለ አይመስለኝም በነገራችን ላይ።
ስለዚህ እርስዎ እንዳሉት ኦልድ ዋይን ዊዝ ኒው ቦትል ነው የሚሉት?
በተግባር እያየነው እኮ ነው ይመስለኛል።
ዶክተር ኮንቴ እጅግ በጣም እናመሰግናለን። ተመልሰን ይሄ ችግራችን የሀገራችን ችግር እስካላለቀ ድረስ ተመልሰን ወደ እርስዎ እንደምንመጣ እርግጠኛ ነን። በእኛ በኩል እርስዎም እንደሚያስተናግዱን ባለሙሉ ተስፋ ነን። ጤና ይስጥልኝ ጌታ፣ እጅግ በጣም አመሰግናለሁ።
እኔም አመሰግናለሁ።
አድማጮቻችን ይህ የምታዳምጡት ስቶኮልም የሚገኘው የኢትዮጵያ ድምጽ ሬዲዮ ነው። የኢትዮጵያ ድምጽ ሬዲዮ ዘወትር እሁድ ከጧቱ 4 ሰዓት እስከ 6 ሰዓት የሚያሰላልፈው ፕሮግራም እንደቀጠለ ነው። ከጥቂት ደቂቃዎች ከአንዳምስ ደቂቃ በኋላ የሳምንቱን ዜናዎች እናሰማቸዋለን። ከዜና በኋላ ደግሞ ባለፈው ሳምንት የጀመርነውን የአድማጮች ውይይት የእርስ በርስ ውይይትና ንግግር እርስ በርሳቸው የሚወያዩትን በዛሬ ሁለትም ሁለት እንግዶች ከስቶክሆልም በተለያዩ የሶሻል ሚዲያ ላይ አትሳባቸውን የሚሰጡ ሁለት ኢትዮጵያን ወገኖቻችንን ይዘንላችሁ ቀርበናል። ከነሱ ጋር የምናደርገውን ውይይት በጥሞና እንድትከታተሉ በአክብሮት እንጋብዛችኋል።
Chiyan sumbuta Elken anna vechalita Nidore alle lo chi shali felgalu Veo tista ledre si veretalu Lini mano no lato mero yata mene Veo tabre ninza mekun kagame Nuru vachame Lacha vay nasmeu Lata tata vayta
እንደምናረፈዳችሁ አድማጮች ከራፋዶ 11 ሰዓት ሆኗል። ከኢትዮጵያ ድምጽ ሬዲዮ ሳምንቱ አበይዘናዎች ከተለይ ይሰማሉ። አዲስ አበባና ህዝቧን የሚዘልፉን ሽመኞች ባለራስ በህግ ሊጠይቅ መሆኑን አስተውቋል። የአዲስ አበባ የትምህርት ቢሮ ኃላፊ የሆኑት አቶ ዘላለም ሙላት ሰሞኑን በተደረገ የአዲስ አበባ ምክር ቤት ስብሰባ ላይ በተለይ ለአንድ ጥያቄ በሰጡት ዘለፋ ዘል አስተያየት በፊንፊኔ ዙሪያ በኦሮሚያ ልዩ ዞን የሚገኙ አካባቢዎች አዲስ አበባ ከርሷን ሞልታ ፈርሷን የምትጥልባቸው አካባቢዎች ናቸው ማለታቸው በህግ የሚያስጠይቃቸው መሆኑን በፕሬዝዳንቱ የሚመራው የባልደራስ ጽፈት ቤት አስተውቋል። በተመሳሳይ ከዚህ በፊት አሁን ገዢውን ፓርቲ ወክለው የተወካዮች ምክር ቤት አባል የሆኑት ዶክተር ሐንጋሳ አህመድ የአዲስ አበባ ተወላጆችን ስብና የሚያንቋሽሽ ዘለፋ መሰንዘራቸው ይታወሳል። የህዝብ እንደራሴዎች ህዝብን ሲያንቋሽሹ ከምክር ቤት የሚነሱበት የህግ አግባብ እንዳለ ይታወቃል ያለው ባልደራስ በዚህ መሰረት የባልደራስ ስራ አስፈጻሚ በሚሰጠው መመሪያ መሰረት ሹመኞቹን በህግ ፊት ተጠያቂ ለማድረግ ሁሉን አሳታፊ እንቅስቃሴ እንደሚጀምር ጽፈት ቤቱ አስታውቋል። ለዚህም መላው የአዲስ አበባ ነዋሪ ባልደራስ ለሚያከናውናቸው ህጋዊ ተግባራት ተገቢውን ድጋፍ ሊሰጥ እንደሚገባ ጽፈት ቤቱ አስታውቋል። በድጋሚ ወረራ በርከት ያሉ የአፋር ቦታዎችን የተቆጣጠረውና በፌድሪ የህዝብ ተወካዮች ምክር ቤት በአሸባሪነት የተፈረጀው ህዝባዊ ወያኔ ሓርነት ግንባር ህወሓት ከአሸባሪነት መዝገብ የሚሰረዝበት እድል መኖሩን የአውሮፓ ህብረት የአፍሪካ ቀንድ ተወካይ አኔት ዌበር ተናግረዋል። ተወካይዋ ሰሞኑን ለብዙሃን መገናኛ እንደገለጹት በአሁኑ ወቅት በዚህ ጉዳይ ላይ ውይይት እየተካሄደ ይገኛል ብለዋል። በሰሜን ሸዋ ጣየን መንሶ ለመገንባት ከአራት ቢሊዮን ብር በላይ ያስፈልጋል ተባለ። በተከታታይ ዓመታት በኦነግ ሸኔና በተባባሪዎቻቸው እንዲሁም በህወሓት ከተማ ሙሉ በሙሉ የወደመች ሲሆን እስካሁን በግንባታ ላይ ያሉ መኖሪያ ቤቶች ግን 50 ያክል ናቸው ተብሏል። በአማራ ክልል ሰሜን ሸዋ ዞን አጣየ ከተማ አስተዳደር ያጣየ ከተማ አስተዳደር ከንቲባ አቶ አሳልፍ ደርቤ እንደሚሉት ሚያዝያ 2013 ዓ.ም ተመረተ ላይ አጣየ ላይ በነበረው ጥቃት 420 ቤቶች፣ 717 ዶርሚተሪዎች፣ ሰርቪሶች 1505 የተለያዩ ደረጃ ያላቸው ሱቆችና 23 የመንግስት መስሪያ ቤቶች ሙሉ በሙሉ ወድመዋል፣ ተዘርፈዋል። በቅርቡ ከህወሓት ጋር በነበረው ውጊያ ደግሞ በከተማው በሚገኝ ኮሌጅ፣ በአጣየ ሆስፒታልና በትምህርት ቤቶች 145 ሚሊዮን ብር ግምት ያላቸው ንብረቶች ወድመዋል አሊያም ተዘርፈዋል ብለዋል። እንደ ከተማዋ ከንቲባ እስካሁን ከወደሙት ቤቶች መካከል በመንግስት 45 ቤቶች፣ በይፋት ልማት ማህበር ደግሞ 10 ቤቶች ግንባታ ብቻ መጀመራቸውን አብራርተው በካናዳና በአሜሪካ ነዋሪ ዲያስፖራዎች ደግሞ 9 ቤቶችን ለመገንባት የመሰረተ ድንጋይ ተጥሏል አሉት። የፌዴራል መንግስቱና የክልሉ መንግስት ለአካባቢያቸው ትኩረት ባለመስጠቱ ችግሩ እየከፋ መሆኑን አስረድተዋል። የአዲስ አበባ ፖሊስ ኮሚሽን ተጠሪነት ወደ አዲስ አበባ ከተማ አስተዳደር ሊዛወር መሆኑ አስታውቋል። የአዲስ አበባ ፖሊስ ኮሚሽን ተጠሪነት ከፌደራል ፖሊስ ወደ አዲስ አበባ ከተማ አስተዳደር ሊዛወር መሆኑ ተዘግቧል። የከተማይቱ የሰላምና የጸጥታ አስተዳደር ቢሮ ኃላፊ ዶክተር ቀናይ አደታ ተጠሪነቱን ለማስተላለፍ ሲከናወን የነበረው ጥናት ተጠናቆ ለመንግስት መቅረቡን ተናግረዋል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ሲኖዶስ በመስቀል አደባባይ ጉዳይና በተለያዩ ወቅታዊ ጉዳዮች ለመነጋገር ባሳለፍነው ሳምንት ለከተማ አስተዳደሩ ከንቲባ ጥሪ ማስተላለፉ ይታወቃል። በዚሁም በስብሰባ የከተማ አስተዳደሩ ምክትል ከንቲባ ቶዣን ጥራራባይ ከሌሎች ኃላፊዎች ጋር ከቋሚ ሲኖዶሱ ጋር ምክክር አድርገዋል። በዚህም ስብሰባ ከንቲባው በተገኙበት የፊታችን ማክሰኞ ስብሰባው እንደሚቀጥልም ተነግሯል። የሲቪል ማህበራት ድርጅቶች ባለስልጣን ማናኛውም ሰው ከባለስልጣኑ ህጋዊ ፈቃድ ሳይወስድ የበጎ አድራጎት ግብረ ኃይል አቋቁሞ በህዝብ ስም ገንዘብ እንዳይሰበስብ መከልከሉን በማህበራዊ ትስስር ገጹ አስታውቋል። በአሁኑ ወቅት የበጎ አድራጎት ኮሚቴ አቋቁሞ ገንዘብ በመሰብሰብ ላይ ያሉ ወገኖች ከባለስልጣኑ ህጋዊ ፈቃድ እንዲያወጡ ያሳሰበው ባለስልጣኑ ከእንግዲህ ፈቃድ ሳይኖራቸው በህዝብ ስም የበጎ አድራጎት ገንዘብ በሚሰበስቡ ሰዎች ወይም ኮሚቴዎች ላይ እርምጃ እንደሚወስድ አስታውቋል። በሰኔ 15ቱ የአማራ ክልል ከፍተኛ አመራሮች ግድያ ተጠርጥረው ከሁለት ዓመት በላይ ታስረው በነበሩ 32 ከፍተኛ መኮንኖች ላይ የአማራ ክልላዊ መንግስት ከፍተኛ ፍርድ ቤት ውሳኔ ሰጥቷል። በዚህ መሰረት 28ቱ ጥፋተኛ ሲባሉ፣ በአንጻሩ የአማራ ልዩ ኃይል አመራሮችና የአዲሃን የውጭ ጉዳይ ኃላፊ 4 ሰዎች በነጻ ተሰናብተዋል። በነጻ የተሰናበቱት አንደኛ ኮሎኔል ፋንታውን ሙሐባ፣ ሁለተኛ ኮሎኔል ሞገዝ ዘገየ፣ ሶስተኛ አርበኛ ስለሺ ከበደ፣ አራተኛ የማነ ታደሰ ናቸው። በ28ቱ ላይ የጥፋተኝነት ውሳኔ የተላለፈ ሲሆን ፍርድ ቤቱ የቅጣት ማቅለያ ለመስማት ቀጠሮ ይዟል። ባልደራስ ለእውነተኛ ዲሞክራሲያዊ ፓርቲ ባልደራስ በጅምላ ስለተጨፈጨፉ ዛሬም በወለጋና በብራም ሸዋ በጅምላ ጨፍጫፊዎች ተከበው ስለሚገኙ የአማሮች ጉዳይ ለተባበሩ መንግስታት አዲስ አበባ ለሚገኘው ተባበሩ መንግስታት ቢሮ ባሳለፍነው አርብ የካቲት 4 ቀን 2014 ዓ.ም ማብራሪያ ሰጥቷል። የተባበሩ መንግስታት የዘር ጭፍጨፋዎችን ጄኖሳይድ ለመከላከል በገባው ቃል መሰረትም እርምጃ እንዲወስድ ተጠይቋል። የዘር ጭፍጨፋዎችን የሚያረጋግጡ ማስረጃዎችንም በተንቀሳቃሽ ምስልና ድምጽ ቪዲዮ አቅርቧል። የፓርቲው ፕሬዝዳንት እስክንድር ነጋ፣ የአደረጃጀት ጉዳዮች ኃላፊ ስንታየው ቸኮልና የባልደራስ ውጭ ጉዳይ ኃላፊ ዶክተር ሰለሞን ተሰማ ማስረጃውን ይዘው አዲስ አበባ በሚገኘው የተባበሩ መንግስታት ቅጥር ግቢ ተገኝተው ጉዳዩን አብራርተዋል። በዚህ መሰረት በመንግስታቱ ድርጅት የምስራቅ አፍሪካ የሰብአዊ መብቶች ጉዳይ ምክትል ኃላፊና የድርጅቱ የሰብአዊ መብቶች ክትትል ባለሙያዎችን በሰፊው ማነጋገራቸው ተዘግቧል። የቤንሻንጉል ጉሙዝ ክልላዊ መንግስት ባለፈው ጥቅምት ባደረገው የአስፈጻሚ አካላት ሹመት ድልድል ከተቃዋሚ የቤንሻንጉል ህዝብ ነጻነት ንቅናቄ ሹማቸውን ሁለት አባላት እንዳነሳ የክልሉ ኮሚኒኬሽን ቢሮ ገልጿል። ከኃላፊነት የተነሱት ባለፈው ጥቅምት የክልሉ ገጠር መንገድና ትራንስፖርት ቢሮ ኃላፊ ሆነው የተሾሙት የንቅናቄው ሊቀመንበር አብዱል ሰላም ሸንግልና ለክልሉ ትምህርት ቢሮ ምክትል ኃላፊነት የተሾሙት የንቅናቄው ህዝብ ግንኙነት ኃላፊ መሐመድ እስማኤል ናቸው። ሁለቱ የንቅናቄው አመራሮች ከስልጣን የተሰነሱት ከተሾሙበት ጊዜ አንስቶ ወደ ስራ ባለመግባታቸው እንደሆነ የክልሉ ምንጮች ለኢትዮጵያ ኢንሳይደር ሲናገሩ፣ ንቅናቄው በበኩሉ የፖለቲካ ሹመቱን ከጅምሩም እንዳልተቀበለው ገልጧል። ባሳለፍነው ሳምንት በኦሮሚያ ክልል አባይ በረሃ ውስጥ ፍልቅልቅ ከተባለች አነስተኛ ከተማ አቅራቢያ ልዩ ስሟ አዝዋ ሜዳ ታጣቂዎች የአንድ ከባድ መኪና አሽከርካሪን ተኩሰው በመግደላቸው መንገዱ ከምሽቱ 1 ሰዓት እስከ ንጋቱ 12 ሰዓት ተዘግቶ መቆየቱ ተዘግቧል። ይሁንና በማግስቱ የካቲት 2 ቀን 2014 ዓ.ም ግን ከጠዋቱ 12 ሰዓት ጀምሮ መንገዱ ለትራፊክ ክፍት መሆኑ ተዘግቧል። የደረሰው ጉዳት መንስኤ መነሻ በተመለከተ ግን ክስተቱ የተፈጸመው በኦሮሚያ ክልል በኩል በመሆኑ ዝርዝር ጉዳዩ በዚያ በኩል እንደሚታይ መናገራቸውን ዶቼ ቬለ ዘግቧል። በመጨረሻም በብልጽግና ፓርቲ ውስጥ እየተካሄደ ያለው የህግ ጥሰትና የአሰራር መዛነፍ መስተካከል አለበት ሲሉ አንድ የፓርቲው ማዕከላዊ ኮሚቴ አባል አስታወቁ። ፓርቲው የህልውና አደጋም ተደቅኖበታል ሲሉ አመልክተዋል። የፓርቲው ኦዲት ኮሚሽን በ48 ሰዓት ውስጥ ምላሽ የማይሰጣቸው ከሆነ ጉዳዩ ለምርጫ ቦርድ እንደሚያስቀርቡም አስጠንቅቀዋል። በፓርቲያችን ብልጽግና ውስጥ እየተካሄደ ያለውን የህግ ጥሰትና የአሰራር መዛነፍ እንዲስተካከል ስለመጠየቅ በሚል ርዕስ ለፓርቲው የቁጥጥርና ኢንስፔክሽን ኮሚሽን በቀጥታ በግልባጭ ለፓርቲው ፕሬዚዳንትና ምክትል ፕሬዚዳንቶች ደብዳቤያቸውን ያስገቡት አቶ ጸጋ አራጌ ትኩይ የተባሉ የብልጽግና ፓርቲ ማዕከላዊ ኮሚቴ አባል መሆናቸው ተዘግቧል። አቶ ጸጋ አራጌ ለኦዲት ኮሚሽን ያቀረቡት ደብዳቤ የተለያዩ የህግ ጥሰቶችን የሚያነሳ መሆኑ ሲገለጽ፣ በተለይም የብልጽግና ማዕከላዊ ኮሚቴ በደንቡ የተሰጠውን ስልጣንና ተግባር አካሉ ሳያውቀው ሙሉ ለሙሉ መጣሱን አመልክተዋል። ማዕከላዊ ኮሚቴው ማንም አካል በማያውቀው መንገድ ሁለት መደበኛ ስብሰባ አልፎበት ሶስተኛ መደበኛ ስብሰባውን ለማሳለፍ በመንደርደር ላይ መሆኑን አሳውቀዋል። በአንጻሩ የፓርቲው ፕሬዚዳንት አብይ አህመድ የፓርቲውን ከፍተኛ የስልጣን አካል የሆነውን የፓርቲ ተቋም የማዕከላዊ ኮሚቴ መደበኛ ስብሰባን በማጠፍና በመተው በህግም በአሰራርም ሆነ በሞራልም የማይመለከታቸውን ኢመደበኛ አደረጃጀቶችን በመሰብሰብ የፓርቲውን የፖለቲካና የትግል መድረክ ሆን ብለው የማቀጨጭ አቅጣጫ ተከትለዋል ይላሉ። ይህም ፓርቲውን ቁመና በእጅጉ ጎድቶታል በማለት አቶ ጸጋ አራጌ ይከሳሉ። የፓርቲው ጉባኤ በሁለት ዓመት ተኩል መካሄድ እንዳለበት በህግ ቢቀመጥም የማዕከላዊ ኮሚቴው በማያውቅ ሁኔታ ለሶስት ዓመታት ተኩል እንዲራዘም ተደርጓልም ይላሉ። በአሁኑ ሰዓት ደግሞ ማዕከላዊ ኮሚቴው ለማንኛውም አካል ውክልና ባልሰጠበት ሁኔታ ህገወጥ አዘጋጅ ኮሚቴ በማን እንደተቋቋመ የማይታወቅ ጉባኤ ዝግጅትን እየመራ ማዕከላዊ ኮሚቴው እና አካል የማያውቀውን ሰነድ ቀጥሎ ላሉ የመዋቅር አባላት እያወረደ በማደናገር ላይ ነው ሲሉ መክሰሳቸው ተነግሯል። በፓርቲ ውስጥ ዲሞክራሲያዊ አሰራር እየቀረ በጸረ ዲሞክራሲያዊ አሰራር እየተተካ ነው ሲሉ የፓርቲው ማዕከላዊ ኮሚቴ አቶ ጸጋ አራጌ ተናግረዋል። ሁሉም ነገር በግለሰብ የግል ፍላጎትና በተናጠላዊ እንቅስቃሴ የተሰራ በመሆኑ ፓርቲው የግለሰብ ተንቀሳቃሽ ንብረት እስኪመስል ድረስ ተቋማዊ ህልውናውን እስከ ማጣት ሊደርስ የሚያስችል የህልውና አደጋ ተደቅኖበታል ብለዋል። የብልጽግና ፓርቲ በበኩሉ በሴራ ልክፍት እየናወዙ የለውጡ አካል መቆይታ አይቻልም በሚል በሳቸው ላይ መግለጫ ማውጣቱ ተነግሯል። የሳምንቱ አበይት ዜናዎች እነዚህ ነበሩ። ከቀሪ ፕሮግራሞች ጋር መልካም ቆይታ።
እሁድ ከጧት 4 ሰዓት እስከ 6 ሰዓት የሚያስተላልፈው ፕሮግራም እንደቀጠለ ነው። በመግቢያው ፕሮግራማችን ላይ እንደገለጽንላችሁ አሁን እንግዲህ ባለፈው ሳምንት የጀመርነው የሁለት ኢትዮጵያውያን ውይይት በሀገራችን ወቅታዊ ጉዳይ ላይ እናስማቻለን ባልነው መሰረት እንግዲህ ሁለቱን እንግዶች እንዲደውሉልን እየጠበቅን ነው። እንግዶቻችን እንደደወሉልና መስመር ላይ እንደገቡ ከነሱ ጋር እናደርገውን ውይይት እንጀምራለን። እንግዲህ በተስማማነው መሰረት ሁለቱንም እንግዶች እንዲገቡ እየመከረን ነበር። አንደኛው እንግዳችን እስካሁን አልገባችም እገባለሁ ብላን ነበር። እንግዲህ በመስመር ላይ ሆነን እንጠብቃታለን። በሌላ በኩል ደግሞ አንደኛው እንግዳችን ጊዜውን ጠብቆ ገብቷል። ውይይቱ ለውይይቱ የተጋበዘው ሁለተኛው እንግዳ እንግዲህ ከሱ ጋር ውይይት ያደረግን ከገባች እንጠብቃለን። ለማንኛውም ኢንፎርም አርገናት ላጎቷ ቀደኛ እንደሆነች ነግራን ነበር እየተበቀናት። ሃሎ ተናስተልኝ አቶ ደረጀ።
ተናስተልኝ አህመድ።
እንግዲህ በስምምነታችን መሰረት ለውይይቱ አክብረ ስለመጣህ እጅግ በጣም እናመሰግናለን። ካንተ ጋር እንድትወያይ የጋበዝናት እህታችን እስካሁን አልገባችም። በግልም ደውለንላት አትመለስም ስልኳን። እንግዲህ ምክንያቱም ባናውቅም እስቲ እስከ ፕሮግራማችን እየተካሄደ ትገባለች ብለን ተስፋ እናደርጋለን። ለማንኛውም ጊዜ ላለማበላሸት ካንተ ጋር ውይይቱን እንጀምር።
ኦኬ።
ኢትዮጵያ ውስጥ በተለይ በአማራ ዜጎች ላይ በየጊዜው ስለሚካሄደው ግድያ ምን የምትለው ነገር አለ? ምንድነው ምክንያቱ? መቼ ነው የሚቆመው? ባንተ አመለካከት ምንድነው ይሄን ነገር ምንድነው?
አሁን እንግዲህ ያው ኢትዮጵያ ውስጥ በአማራው ላይ መፈጸም ከተጀመረ እነ 50 አመታቶችን ተቆጥረዋል። በተለይ ደግሞ ህዋት እንደ ዋና አላማ አድርጎ አማራውን ከሌላው ማህበረሰብ ለመለየት የሚሰራቸው ትርክቶች እንዳሉ ሆነው እንዲሁም ደግሞ የሱን አላማ የሚደግፉ አካላት የዚህ ጉዳይ ዋና አስፈጻሚ ሆነው ሲንቀሳቀሱ የነበረበት ሁኔታ ነበር የነበረው። አሁን ግን በዚህ 3 አመት ጊዜ ውስጥ ወደ ተግባር ነው። ከዚህ በፊት በወሬ ደረጃ ነበሩ አንዳንድ የተወሰኑ ጥቃቶች የነበሩ ቢሆንም ለምሳሌ በተለያዩ በጉድሩ የመሳሰሉት፣ ነገር ግን እንደዚህ በተደራጀ ሁኔታ አሁን ያለው እቅድ ወደ ተግባር መተግበር የተጀመረበት ወቅት ነው አሁን። ስለዚህ አሁን እንግዲህ የምንሰማቸው በተለያዩ አካባቢዎች ስፔሻሊ በዋነኝነት ወደ ምዕራብ ወለጋ የሚባሉት አካባቢዎች ላይ አማራውን ከኦሮሚያ ክልል የማጽዳት አጀንዳ በሰፊው እየተካሄደበት ነው ያለው። ያው መቼ እንደሚቆም በዚህ ቀን ነው የሚቆመው ብሎ ለማወቅ አስቸጋሪ ቢሆንም እኔ ግን እንደ መፍትሄ የማየው በዋነኝነት አማራው በተደራጀ መልኩ ተደራጅቶ ራሱን የሚከላከልበት መንገድ እስካልተፈጠረ ድረስና ለዚህ አካል ተቀናቃኝ ሆኖ ራሱን እንዳንድ ራሱን የቻለ ግሩፕ ሆኖ እስካልመጣ ድረስ ግድያዎቹ የሚቀጥሉ ነው የሚሆኑት።
ደረጀ አንዳንድ ሰሞኑን ብቅ ማለት የጀመሩ ሐሳቦች እያየን ነው በተለያዩ የሶሻል ሚዲያዎች ላይ። ይሄ ነገር በፍጹም የሚቆም ስላልሆነ ዝም ብለን ብቻ ኢትዮጵያ እንድትኖር ዝም በሉ ማለቱ በቂ አይደለም። ምክንያቱም የሰው ነፍስ ነው በየጊዜው የሚቀጠፈው። ስለዚህ መደረግ ያለበት አማራውን በተደራጀ መልኩ ከነዚህ አካባቢዎች ለቆ አውጥቶ ከሞት እንዲድን ማድረግ ነው እንጂ እዛው ዝም ብሎ ለሀገር አንድነት ለምን እየተባለ ሰዎች ሲገደሉ ማየቱ ትክክል አይደለም የሚሉ በተለያዩ ጽሑፎች አይቻለሁ። አማራውን ከነዚህ አካባቢዎች በገፍ ማውጣቱ ትክክል ነው ትላለህ?
እኔ አግባብ አይደለም። እኔ አንደኛ ነገር እነሱ ራሳቸው እኔ እንደዚህ የሚሉ ሰዎች ራሳቸው ይሄ የአማራው ሲሞት ዝም በሉ የሚሉ ሰዎች ከገዳዮቻቸው አሳንሻላቸው። ምክንያቱም ያላቸው ፕሪንሲፕል ራሱ ከሚያራምዱት ነገር ራሱ ይጋጫል። አማራውን ከተለያዩ አካባቢዎች ላይ ወጥቶ ማውጣት ይያሉ። በሌላ መንገድ ደግሞ ኢትዮጵያን እንደ ኢትዮጵያ እናደርግ ይችላል ማንኛውም ኢትዮጵያዊ በየትኛውም አካባቢ የመኖር መብት አለው የሚልበት የሚጋጭ ሐሳብ ነው። ስለዚህ እኔ አማራው ሁሉም ኢትዮጵያ ሀገሩ ነው። ሀገር ከሌሎች ወንድሞቹ ጋር ሆኖ ዮሐንስ ያንበሳው ልጅሻ እሱ በመውሰድ ሀገር የገነባ ድርጅት ነው። ሀገር የገነባ ማህበረሰብ ነው። ያ ማህበረሰብ በተለያዩ አካባቢዎች አሉ። እንዴት ብለን ነው የሚወጣው? እስኪ አስበው አንተ ራስህ።
ኦኬ አስበዋለሁ ግን እኔም ያሳቡን እደግፋለሁ ማለት አይደለም። ግን እንቆቅልሽ የሆነው ነገር አለ። ኦኬ እንደ ያን ማድረጉ ኢትዮጵያ የጋራ መሆኑ አቀረ ማለት ነው። እንዳውም ለአክራሪዎቹ እንደዚህ ለሚገሉ
ምቹ ሁኔታ ፈጠረ።
በሌላ በኩል ግን እያንዳንዱ ሰው በየቀኑ እየተገደለ ህፃን አዋቂ ሽማግሌ አሮጊት እየተገደለ እስከ መቼ ነው ይሄ ነገር የሚቆም አይመስልም። መንግስት ምንም ነገር የሚወስደው የለም። እንደውም የሚናገረው የለም። ንግቃ የእንትን ሞት እንኳን ብሎ መንግስት አይናገርም። ዶክተር አብይ እውነት ለመናገር አንድ ቀን ስለ አማራው መገደል በኦሮሚያም ሆነ በሌሎች አካባቢዎች በፍጹም አዝነውም ተናግረውም ማዘናቸውን ተናግረው አያውቁም። እንደውም ማስተውሰው አበባ ተቀነጠሰ ብለው በአደባባይ ቁጭታቸውን ተናግረዋል። ለህዝብ መቀንጠስ አንገት መቀንጠስ ግን ሲናገሩ አልሰማሁም። እንዲህ ከቀጠለ ታዲያ የህዝብ አንዳንድ እያለ ይለቅ ነው ወይ የምንለው? መዳን ሰው አይደለም ወይ? መዳን የለበትም ወይ? ማውጣቱ አይሻልም ወይ? ለኔም ችግር ነው ነገሩ። ግን ይሄን ነገር መወያየት ያስፈልጋል። ዝምታው ያዋጣል በየቀኑ እየተገደሉ
ወለህ ምን መሰለህ አሁን መፍትሄ አይሆንም። ይሄ ማውጣቱ ይሄ መገደሉ አንድ የሚያስቆመው ነገር ቢኖር እኛም ደስ ይለናል። ግን እነዛ አካላቶች ከወጡ በኋላ በዚህም የሚቆም አይደለም። ቀጣይ በተደራጀ መልኩ ልክ ዛሬ ህዋት እንዳደረገው እነሱም የሚፋለሙበትና ያለበት ቦታ ድረስ ሄደውም ራሱ ወደ ማጥቃት ይሄ። ስለዚህ የሚሻለው ራሳ ይሄ አማራው ማህበረሰብ በራሱ መንገድ ተደራጅቶ ልክ ሌሎቹ እየመከቱ እንዳሉት ሁሉ እሱም መመከትም ያለበት መመከትም ይለ በጦርነት ላይሆን ይችላል በተለያዩ ነገሮች ሊሆን ይችላል። ለምሳሌ በዲፕሎማሲው የአማራው ድምጽ እኮ አብይ ብቻ ሳይሆን እኮ የተባበሩት መንግስታትም ለመስማት ዝግጁ አይደለም የአማራውን በደል።
ለምን
እሱ ብቻ ሀገር ውስጥም ብቻ አይደለም።
ለምን ነው መስማቱን ማልፈልገው?
ይሄ ማህበረሰብ ያው የተባበሩት መንግስታት አብዛኛውን አባላቶቹ እንደሚታወቀው የሚደገፈው በምዕራባውያን ነው። እነዚህ ምዕራባውያን ደግሞ ከዚህ ቀደም ባደረጉት የቀኝ ግዛት መስፋፋት ትልቅ በአፍሪካ ውስጥ ትልቅ እንቅፋት የሆነባቸው ይሄ ማህበረሰብ ነው። ይሄ ማህበረሰብ ዛሬ አፍሪካን ሙሉ ለሙሉ እንዳይገዙ እክል የፈጠረባቸው አካል ነው። ስለዚህ
ለአድማጭ ክሊር ለማድረግ ይሄንን አባባልህን አንድ ታሪካዊ እንትን ልትቀስና ትከተላለህ። የኦስትሪያው ታዋቂ ባለስልጣንና ተጓዥ በ19ኛው ክፍለ ዘመን መጀመሪያ ላይ አፍሪካን ዞሮ ከገበኘ በኋላ መጻፍ ጽፏል። በዛ መጻፍ ላይ ምን ይላል? አፍሪካን ለመቆጣጠር በጣም ቀላል እንደሆነ ገልጾ ትልቁ ችግር ሊኖር የሚችለው እዚህ ኢትዮጵያ ውስጥ አማራ የሚሉትን ህብረተሰብ ማጥፋት ነው። እሱ ነው ችግር ሊፈጥርብን የሚችለውና እሱን መቆጣጠር መቻል አለብን የሚል መጻፍ ጽፏል። በሚቀጥለው ሳምንት የመጻፉን ስም ላመጣላችሁ እችላለሁ። አሁን በቃሌ ስለማስተዋውሰ ነው። ቀጥል።
አዎ እነቱ ይሄ ነው። በቃ በአንኝነት እነቱ የአማራው ማህበረሰብ ከሌላው አፍሪካዊ ቀድሞ የተደራጀና የዘመናዊ አስተዳደር ዘመናዊ አስተዳደር የጀመረ በመሆኑ ራሱን ተደራጅቶ ከሌሎቹ ወይም ደግሞ ከቀኝ ግዛት አስተሳሰቦች ራሱን ሊመክት ይችላል። ያ ብቻም ሳይሆን ብዙ አፍሪካ ሀገራቶችም ከኢትዮጵያውያን ከሌሎች ብሔር ወይም ደግሞ የኢትዮጵያ ማህበረሰብ ጋር አብሮ በመሆን ሌሎች የአፍሪካ ሀገራቶችን ሁሉ ነጻ እስከመውጣት ደርሷል። ሶ ዋነኝነት የምዕራባውያን የአማራ ጥላቻ ከዚህ ነው የሚጀምረው። ከዛ በኋላ ነው አሁን
ደረጀ ላቋርጥና ግን ለዚህ ለአማራው በደል በአሁኑ ጊዜ ለሚደረገው በደል የተባበሩት መንግስታት ወይም የውጭ እንትኖች ብቻ ነው ብለህ ትላለህ? የራሱ የአማራው ህብረተሰብ ተማር ነው የሚለው የአማራው ህብረተሰብ ባለፉት 40 ዓመታት ካዳበረው የጥላቻ የተደረገበት ምንድን ነው የሚባለው ፕሮፓጋንዳ ተነስቶ ራሱ አማራውን የሚጨቁነው ወይም ደግሞ የሚበድለው ሲገደል ዝም ብሎ የሚያየው የአማራው ሊቃውንት ነኝ የተማርኩ ነኝ የሚለው አይደለም? ለምሳሌ በእድን ውስጥ የአማራው አመራር አይደለም ሲገደሉ ዝም ብሎ የሚመለከተው?
አዎ ይሄ ከራስ ነው የሚጀምረው። ይሄ እንዳልከው ራሱ አማራው ውስጥ አማራው ማህበረሰቡ ውስጥ የተፈጠረ ይሄ ያስተሳሰብ ነው። አንድ ነገር በቀላሉ ልትለውጠው አትችልም። ምክንያቱም ይሄ ማህበረሰብ የኢትዮጵያዊነት የብሔር ማንነትን ይዞ የመጣ አካል አይደለም። አስተሳሰቡ ብሔሩን እንኳን ያወቀው ከቅርብ ጊዜያት በኋላ ነው፣ ወይም ደግሞ ሌሎች የሰጡትን ይዞ የተቀበለው። ገብቷል? ብሔር የሚለውን ነገር እንደ አስተሳሰብ አይቀበለውም። ምስቲን እኔ አሁን አማራው ላለው እንጂ የብሔር አስተሳሰብን አልቀበለውም።
ኦኬ።
ይሄ ማህበረሰብ ስለሆነ ነው አብዛኛውን ጊዜ የሚያየው ምንድን ነው? እንደ ሀገር ነው፣ እንደ ኢትዮጵያ ነው፣ ኢትዮጵያ የምትቀጥልበትን ሁኔታ ነው የሚመለከተው።
ኦኬ። እንደሱ ከሆነ እንግዲህ ባንተ ሀሳብ ለኔም ለራሴ
የማይስማማኝና ቆይላ ቋርጣና በዚሁም ደግሞ አንዳንዱም ለሆዳቸው ያደሩ ሰዎች አይጠፉ። በዋነኝነት ስፔሻሊ አሁን ቅድም የተከፈላቸው በአዴን የሚባለው ስብስብ የሆዳሞች ስብስብ ነው። እነሱን ልክ እንደ አማራው ወኪል አድርገን ልናያቸው አንችልም። ምክንያቱም ከዚህ በፊት በ1983 ላይ ያደረጉትን የተላላኪነት ስራ የምናውቀው ነው። ስፔሻሊ በህገ መንግስቱ ዙሪያ ላይ እነሱ ናቸው እንደ አንድ ወኪል ሆነው ተቀምጠው የነበሩት።
እንደሱ ካልክማ አቶ ማናቸው ገዱ አንዳርጋቸው ስለ ምንድን ነው ስለዚህ ስለ ህገ መንግስቱ ሲናገሩ አማራው ታግሎ ያመጣው ህገ መንግስት ነው ያሉት፣ ያንን የወያኔን ህገ መንግስት። ለዛ አማራው ደሙን ያፈሳል ብለው ነበር። አሁንም እሳቸው እዛው አካባቢ ናቸው፣ አመራር ላይ ናቸው ያሉት። ኦኬ። ይሄኛውን ነገር ለመቋጨት ያህል እኔም ያንን ሰሞኑን ሰዎች በተለያዩ የሶሻል ሚዲያዎች ላይ የሚያንጸባርቁትን አማራውን ከሞት ለማትረፍ ያለን አማራጭ መንግስት ምንም ነገር ስለማያደርግ የኦሮሚያም መንግስት እንደውም ይተባበራል የሚሉ ስላሉ ይህ ህዝብ አንድ ባንድ ከሚያልቅ እናድነው፣ ህይወቱን እናድነው ያሉትን ካልተቀበልን ደግሞ በሌላ በኩል ደግሞ አይ ማውጣቱ ራሱ ለአክራሪዎቹ ስራቸው ማቅለል ነው ካልን ይሄ ህዝብ የሚሞተውን ህዝብ እንዴት እናድነው? መልሷል። እንዴት?
አዎ ምን መሰለ፣ እኔ የምለው አሁን በጦር ለመጣብህ በጦር ነው የምትመልሰው፣ በሀሳብ ለመጣልህ ደግሞ በሀሳብ ነው የምትመልሰው። ዛሬ አሁን የፋኖን እንቅስቃሴን በምንመለከትበት ሰዓት ላይ ይሄ ምንድን ነው ፍጅት ዋንኛነት ቀድም እንዳልከው በመንግስት የሚደገፍ ነው በመንግስት ስለሚደገፍ ይሄን ነገር በተገዳዳሪነት ሊቋቋምን ይችላል ብለው የሚያስቡትን አደረጃጀቶች ሁሉ ማጥፋት ነው ለምሳሌ ፋኖን እንመልከተው ፋኖ ሀገር ያዳነ የህብረተሰብ ክፍል ነው አንድ የህብረተሰብ ክፍል ነው ዛሬ መጣ ሳይሆን በጥንት ጊዜ የነበረ አንድ ያደረጃጀት ክፍል ነው ይሄን ክፍል እናጥፋ ብሎ የተነሱበት ዋንኛው መንገድ ምንድን ነው የአማራው ማህበረሰብ ማስካሳ በበለጠ ደግሞ ራሱን በተደራጀ የጦር ስልጣናዎች ራሱን ከጥቃት ሊከላከልበት የሚችለው ዝግጅት በሚያደርግበት ሰዓት ነው ገብቷል ስለዚህ እንደዚህ አይነት ነገሮች እንዳይኖሩ ነው እኔ የምለው ዋንኛነት መፍቴው መውጣት ሳይሆን ከነበሩበት ክልል መውጣት ሳይሆን ራስን በመጥበት አቋሃን አደረጃጅቶ እነዛ ሰዎች ጣላት በመጣበት አቋሃን መመለስ ነው ለምሳሌ
በጣም ደረጃ ገብቶኛል ብዙ ጥያቄዎች ስላሉ ይሄኛውን በቶሎ ጨርሰው የመጨረሰችኛውን አራስ ለመጨረስ እንደዚህ ካልንማ በሀገሪቱ ውስጥ የርስ በርስ ጦርነት ማወጃ አይሆንም ወይ
ይወለው አሁንም እኮ ከዛ እኮ የተናናንስ እኮ አይደለም እኮ አሁን የርስ በርስ ጦርነት ያልተባለው ለምን እንደሆነ ታውቃለህ አማራው ብቻ እየሞተ ስለሆነ ነው ተብቷል አማራው ብቻ እየሞተ ስለሆነ የርስ በርስ ጦርነት አልሆነም አማራው ብቻ ነው እየሞተ ያለው አሁን ግን ይሄና ካል አሁንም ድረስ የርስ በርስ ጦርነት ነው እንግዲህ ሌላ እየመጣ አይደለም አማራውን እየገደለ ያለው እዛው አካባቢ ላይ የሚኖር ኢትዮጵያዊ ወንድሜ እህቴ ያለው አካል ነው እየገደለ ያለው አሁንም እርስ በርስ ጦርነት ውስጥ ነን
ኦኬ
ጦርነትን እየተበቁ ግን አይደለም
በጣም ጥሩ በእኛ እምነት ለዚህ ችግር መፍትሄ ጥሩ መፍትሄ የሚሆነው መንግስት ከልቡ ይሄን ነገር እንዲቆም በተለይ ያማራውን በብሔር በቋንቋው በሃይማኖቱ በመኑ መገደሉን እንዲያቆም መንግስት ከልብ እንዲንቀሳቀስ ቢያደርግና በተለይ ዶክተር አብይ ይሄንን በአደባባይ ልክ እንደ ጽጌረዳ አበባ ተቀነጠሰብኝ ብለው እንዳሉት ህዝቤም መሞት የለበትም ብለው በአደባባይ ሲናገሩና የመከላከያ ኃይላቸውን ወይንም ደግሞ ሽብር ፈጣ መከላከያ ኃይላቸውን ያንን እንዲያጠፋ ከልባቸው ሲሰሩና የኦሮሚያ መንግስትም ይሄንን አንዳንድ ምልክቶች እንደሚሰጡት እንዳውም በኦሮሚያ መንግስት የፖሊስ ማሰልጠኛው ሁሉ እየሰለጠኑ የኦኤልኤፍ ሸኔ ይመረቃሉ ባለስልጣኖች ሁሉ በመረቃው ላይ ይገኛሉ የሚል ዜና ይደርሳልና ይሄንን ማቆም የሚቻለው በእኛ እምነት አማራውን አስተጣቆ ጦርነቱን እንዲከላከል ሳይሆን መንግስት በመንግስትነቱ ይሄንን እንትን ሲያቆም ብቻ ነው የሚል እምነት አለን ወደ ሌላ ጥያቄ ልግባ እንደሚታወቀው የፋሽስቱ ወያኔ በኢትዮጵያ ፓርላማ ተፈርጆበት ነበር ሽብርተኛ ተብሎ አሁን ግን የሚደርሱት ተተላዩ ኢንፎርሜሽኖች የሚደርሱት ሽብርተኝነቱ ተነስቶ እናውም ለጋራ ውይይቱ ይቀርባል የሚሉ አሉና ይሄንን አጠራ አርገህ እንዴት ታይዋለህ ባጭሩ
እኮ ምንም እኮ ያው እኮ ነው እኮ ምንም እኮ የሚለየው ነገር የለም ሁለቱ እኔ ይቀርታ አርገልኝና አመት እነዚህ አካላቶች ሁለቱም ለኔ ማለት ነው በአማራው ላይ የሚቆመሩ አካላቶች ናቸው ህዋትም በለው ብልጽግና
ቆየኝ አንዴ ቆየኝ አንድኛው የምትካፈለው ደወለችልኝ በሞባይሌ አንዴ ልመልስላትና በቀጥታ ስልክ እንድትገባ ልንገራት ይቅርታ እንግዳችን ካንተ ጋር ውይይት የምታደርገው እንግዳችን ደውላ በሞባይሌ ለመግባት መዘጋጀቷን እየነገረችን ነው እየጠበቅኩ ነው በዛው ቀጥል ይቀጥል አሳጥረ
አዎ ምን መሰለ ሁለቱም ብልጽግናም ይሁን ህዋት በአማራው ላይ በማህበራው ማህበረሰብ ላይ ያላቸው አቋም አንድና አንድ ነው ምክንያቱም ብልጽግና ከኢህአዴግ የሚለየው የስም ለውጥ ነው ወይም የስም ለውጥና የብሔር ለውጥ ነው ራሳቸው እንደተናገሩት እኔ አይደለም ባለስልጣኖቹ እንዳሉት
ማን ናቸው የተናገሩት ይሄንን
ለምሳሌ አቶ ሽመልስ አብዲሳ በተናገሩት ብልጽግና እንዴት እንደተመሰረተ ለተሰረሰባው በሚያስረዱበት ሰዓት ብልጽግና የኔ የኦሮሚያ ህዝብ አይደለም ቡድን ነው ህዝቡ አይደለም አሁን የኦሮሚያ ከዚህ በፊት እንደምንለው ህዝብን እንደ ህዝብ መፈረጅ ስለሌለብን ቡድኑን የሚጠቅም እና ከእነሱ በፈለጉት ጊዜ እንዳቋቋሙት ሁሉ እነሱ በፈለጉት ጊዜ እንደሚያፈርሱት በስነ ስርዓት በተቀረጸ የድምጽ ማሰጃ ይወጣበት መንገድ ነው የነበረው ስለዚህ ብልጽግና የተመሰረተው ከኢህአዴግ የሚለየው የብሔርና የስም ለውጥ ነው
በጣም ጥሩ ለየኛ አንዴ ትቀጥላለ እንግዳችን ሌላዋ እንግዳችን እህታችን ጄሪ ገብታለች ሰላም ጄሪ
ሰላም ጤና ይስጥልኝ
ጤና ይስጥልኝ ጤና ይስጥልኝ ደጋግመን ደውለልሽ ነበር እንኳን ገባሽ እንግዲህ እሱ
ከጨረሰ ማለገራችሁኝም ትላንትና ነገሩን ብያችሁ ነበር አልደወላችሁልኝም
መቼለት ነው እኮ ተገናኝተን ሸርሆልመን እኔና አንቺ ተገናኝተን በዛ ላይ ጨርሰን ነበር ይቅርታ ለማንኛውም
ደውላለሁ አስታውሻለሁ ብለን ያው ሌላ ቦታ አይደል ላውንደሪ ቤት ነበርኩታ
ኦኬ አሁን እንቀጥል ኦኬ አሁን መጨረሻ ላይ ጠየቅኩት ጥያቄ ከወያኔ ጋራ ድርድር ተጀምሯል ስለሚባለው እርቅና ውይይት ምን ትላለህ እንደውም በፓርላማ ውስጥ ምንድነው እሱ ቴሮሪስት የሚባለው ሽብር ፈጣሪ የሚባለው ይነሳለታል የሚል ዜና አለ ነው እሱን ሲጨርስ አንቺ በዚህ ላይ ትቀጥያለሽ ቀጥል አሳጥረህ
አዎ እና ምንድነው በዋነኝነት የሚረብሽ ድምጽ አለ ከኋላ
ስዋጋ ሊሆን ይችላል ልጆች ስላሉ ምንም ችግር የለም ቻለው
ኦኬ እና ምንድነው በዋነኝነት ሁለቱም አካላቶች በዚህ አካል ላይ በአማራው ማህበረሰብ ላይ የሚቆምሩ ናቸው ህዋት ወደ ከሽብር መነሳት ብቻ ሳይሆን ወደ ስልጣንም እንደሚመጣ በእርግጠኝነት ነው የሚነገረው ወደ ስልጣንም ወደ ኢትዮጵያ ስልጣን ደግሞ ይመጣል ለምክንያቱም የምናያቸው ነገሮች ስላሉ ነው
ምንድነው የምታያቸው ነገሮች ለምሳሌ አጠራው
የውስጥ ውይይቶች አሉ ለህዝብ ግልጽ ያልሆኑ በተለያዩ ሀገራት እየተገለጹ ያሉ ንግግሮች አሉ ይሄ ንግግሮች ይሄ ማህበረሰብ ወይም ደግሞ ኢትዮጵያዊ እንደ ኢትዮጵያዊ ማወቅ አለበት የድብቅ ስምምነት በፍጹም መሆን የለበትም ምክንያቱም ይሄ ማህበረሰብ የተጎዳ ነው ጉዳቱ መታየት አለበት በጉዳቱ ልክ ድርድር ችግር የለውም መደራደሩ
በጣም ልስታት ለህታችን ለጀሪ ልስታት ጀሪ ምን ትያለሽ አሁን በተነሳው አርስት ላይ
ምንታ እንግዲህ ሁሉንም አልሰማውም
አሁን ያለው
ኦኬ መንግስት ድርድር እያደረገ ነው አዎ እንግዲህ ይፋዊ የሆነ ድርድር አልሰማንም ከመንግስትም አካል የሰማነው የለም ግን ተባራሪ ወሬዎችን እየሰማን ነው ግን አንድ ነገር ማድረግ እንችላለን ተባራሪ ወሬዎቹ ድርድር ማድረጉ እኔ እንደ ድርድር ማድረጉ ምን ትያለሽ ጀሪ ቢባል በጣም ቤስት ሀሳብ ነው ማለት ምክንያቱም በጦርነት ዓለም ውስጥ ማሸነፍና መሸነፍ የለም ጦርነት ውስጥ የሚያሸንፍ ጀግና የሚባል ታሪክ የለም ብዙ ጊዜ አይተነው ከሆነ እዚህ የአፍሪካን የፖለቲካ ሪዮት ዓለም ካየነው አማጺ ሁሉ ጊዜ ጫካ ገብቶ ሲያምስ ለ 30 አመት 40 አመት ያስቆጠሩ ሀገሮች አሉ በአማጺያን ብቻ ኢኮኖሚያቸው ደቆ አቅማቸው ደቆ ብዙ ህዝባቸው ደቆ ዋጋ እየከፈሉ እነኚህ እንደ አማጺ ነው ይሄ የወያኔ አምባገነን መንግስት አማጺ ነው ይሄ አማጺ ኃይል ማስቆም የሚቻለበት ህዝብ እንደ ህዝብ ተገናኝቶ እንዳይነጋገር አማጺው አካባቢውን ተቆጣጥሮ ይዞታል ስለዚህ ምንድነው መደረግ ያለበት እንዳልከው ፓርላማ ላይ አሸባሪ ናቸው ውይይት የለም ብሏል ግን ማንኛውም ነገር ሀገርን ከጠቀመ ድረስ ወደ ኋላ ተመልሰ ህዝብን ለማግኘት ሁኔታዎችን ለማግኘት መንግስት ደግሞ ያስገዳጅ ሁኔታ ውስጥ እንደው ገብቶ ይሄ ህርቅ ውስጥም ገብቶ ከሆነ በየምለው ይገባበት እያየን ነው ዓለም በሙሉ ፊቱን አዙሮብን እኛ ላይ ነው ጫናው ያለው ዓለም ፊቱን አዙራ እኛ ላይ ጫናው ሲበዛ ደግሞ የኢኮኖሚው የማህበራዊው ነገር እኛ ላይ ብርቱ ጫና ይመጣል ያ ጫና ደግሞ ምን ደረጃ ረሃብ ያስነሳል የኢኮኖሚው ድቀት ያስነሳል
ረሃብ ላቋርጥሽ እዚህ ላይ ላቋርጥሽና ትቀጥያለሽ ላቋርጥሽና ያን ሰሞን እዚህ ላይ ነበረ ኖ ሞር እጃችንን አንሰጥም እኛ ኢትዮጵያውያንን ለምዕራብ ዓለም አንገዛም የሚል በዚህ በተለይ ዶክተር አብይን ከሚደግፉት አካባቢ ኃይለኛ ንቅናቄ ይደረግ ነበር። ያ ቀረ ማለት ነው። አሁን በምዕራብ ዓለሙ መቆይ በምዕራብ ዓለሙ ተጽሎ ምክንያት ይሄን ድርድር አርገን ወያኔ ስልጣን ላይ እንዲመጣልን ልናደርግ ነው ማለት ነው።
አናደርግም። ይሄን ይያልኩ አይደለም። ኖሞዛር ለዘላለም ከነቀረው ሐሳብ ነው። ምንድነው ግን ሁሉ ግዜ ከሀገሮች ጋራ ከሌሎች ዓለም ጋራ ለመኖር ለምሳሌ ይሄንን ይሄ ፓርቲ ይሄ ተመርጦ ቁጥር ማን ነው ብልጽግና ፓርቲ ተጠምጦ እንደ ፓርቲ አቋሙ ያለውን ይችላል። ህዝብ ግን ሊጠይቀው ይችላል። አይ ይሄ ነገር አያዋጣም ይችላል። ይሄ ነገር ረጅም ጊዜ ላይ አስኬደን ይችላል። ከሌሎች ሀገር ጋራ ሰላምን መፍጠር አለብን የሚሉ ሐሳቦች እኮ ከተለያየ መንግስት ስለሆነ ይሄ ሴኩራሉ ብቻ ነው ኢትዮጵያ ላይ የሚወስነው ማለት አይቻልም። ከተለያየ ፓርቲዎች አንዱ የተለያየ ማህበረሰብ የራሳቸው አስተሳሰብ አላቸው። ይሄን ነገር ያቀርቡለታል። ይሄን ነገር በዚህ ምን ፈታው ይሄ ነገር ላያዘልቀን ይችላል። እኔ እንደኔ እንደ ግለሰብ ብጠየቅ ይሄን ነገር አንድ ጀነሬሽንን ጨክኖ ማለፍ ይሻላል። ከባርነት ከዚህ በፊትም ጠይቀኛል ይሄን ነገር በአባይ ጉዳይ ከባርነት ይወጥ አንድ ጨክኖ ይሄንን ሰርቫይቭ ማድረግ። አንድ ጨክኖ ስንል ደግሞ ምን ያህል ዋጋ ሊያስከፍል እንደሚችል ምን ያህል የሰው ልጅ ህይወት ህልቀት ሊሆን እንደሚችል አውቃለሁ። ግን እነኚህ የምዕራብ ዓለም ጫና በተለያየ አጋጣሚ አማጽዎች ጦር እያፋጠጡ በዛ ኦነግን ያፋጥቃሉ፣ በዚህ እነሱን ያፋጥቃሉ። በዛ ደግሞ
ላቋረጥሽ ነው አሁንም ላቋረጥሽ ነው። ምዕራባውያን ኦነግን ያፋጥቃሉ አልሽ፣ ግን ኦነግ መሳሪያውን ታጥቆ ወደ ኢትዮጵያ እንዲገባ ያደረገው ያውም ህዝብ እየጠየቀ ይሄም ሬዲዮ ጠይቆ ነበር። ምን አይነት ስምምነት ነበራችሁ? እንዴት መሳሪያ ታጥቆ አንድ የሽምቅ ድርጅት ወደ ሀገሩ ሲገባ ሌላው የመንግስት የመሳሪያ የያዘው መንግስት እንዴት ይሄን ይፈቅዳል ብለን ጠይቀን ነበር። ግን መልስ እኛ ስለጠየቅን ሳይሆን ማንንም የጠየቀ ለምን በምዕራቡን አሳብባለን?
እኔ ልመልሰው ደረጃ አንተ
አቀራርገሽ መልሽና ከዛ ደረጃ ይከተላል። በነገራችን ላይ ያሳጠራችሁ አጭር ጊዜ ነው ያለን። ቀጥ
እሺ። መንግስት ይሄን ነገር ማከላይ መንግስቱ ግቡ ሲላቸው ወደ ሀገር ቤት ግቡ ሲላቸው አርበኞች ግንቦት ሰባት መሳሪያ እንደታጠቀ ነው፣ የአፋር ነጻ አውጪ መሳሪያ እንደታጠቀ ነው፣ ኦነግ መሳሪያ እንደታጠቀ ነው ወደ ሀገር ቤት የገቡት። የፖለቲካ መሪዎቻቸውን ቁጭ አድርገው ግን ምክክር አድርገዋል። ምክክር አድርገው እኔ እንደነበርኩበት ድርጅት አርበኞች ግንቦት ሰባት ሰራዊቱን ጠርቶ ቁጭ አድርጎ ምክክር አድርጎ ያላችሁን ትጥቅ ፍቱ ከሰራዊቱ ጋር ተቀላቀሉ ብሎ ይቀላቀላቸዋል። ግማሹ ደግሞ አንቀላቀልም ብለው ግን መሳሪያቸውን ትጥቃቸውን ፈተው የራሳቸው መስራት ጀምሩ ሰዎች አለ። ይሄ የኦሮሞ የኦነግ የፖለቲካ አይዲዮሎጂ ምንድን ነው? በስልጣኑን የያዙ ሰዎች በወቅቱ እነ ዶክተር አብይ ወደ ስልጣን በመጡ ጊዜ የነበረው የስልጣን ክፍፍል ውስጥ ትንሽ የኦሮሞ የበላይነት በውስጥ የነበሩ ኦነጋዊ አስተሳሰብ የነበራቸው ወደ ስልጣኑ ሲመጡ ኦነግን ነው ስልጣን እናስቀጥላለን፣ አብይ አህመድን ሳይሆን ኦነግን ወደ ስልጣን እናስቀጥላለን ብለው የነበሩ መሪዎች ውስጥ ስለነበሩ ትጥቃቸውን እንዳይፈቱ ከነ ዶክተር አብይ ጋራ ከነ ለማ ጋራ የነበረው ሲም አስጨናቂ ጊዜና አማጺ ግዜ ለዛ ነው የተወሰኑት እኮ ጥቃቸውን ፈተዋል። የተወሰኑት ግን ምራብ ወለጋ ሄደው ድሮም የወለ መፈልፈያቸው ቦታ ላይ ሄደው ምሽጋቸውን ከተው ተቀምጠዋል። ግን ትጥቃቸውን የፈቱ በአባ ገዳዎች አስተሳሰብ ተነጋግረው ተመራርቀው ፈተው ወደ ሰራዊት የተደባለቁ አሉ። ሌላው ደግሞ ሌላ ኃይል አሳምጠው ደግሞ ወለጋ ውስጥ የመሸጉ አሉ። ይህን ግን ስንገባ ግን ሁላችንም መሳሪያ ይዘን የገባ ነው። መሳሪያ ይዘን የገባው አካል ግን የሚፈታው ፈቷል። ሌላው ደግሞ አምጥ ጫካ የገባው ገብቷል ለማለት ነው።
አሁን ከምትዩ ለየት የሚለው ያለን ኢንፎርሜሽን እሺ፣
እኔ አንድ ጊዜ ደግዋዚ ላይ
አጠራርጋ
ኦኬ። እሺ፣ እኔ ምናልባት የጄሪ ሐሳብን አንድ የአንዱን ሐሳብ የምጋራው ወይም ደግሞ ሁሉም ኢትዮጵያውያን እንደ ኢትዮጵያውያን የሚጋሩት ማንም ከጦርነት መፍትሄ የሚገኝ ነገር የለም። ሁሉም ሰው ሰላም ይፈልጋል። ሰላም በቃ የሁሉ ነገር መፍትሄ ነው። ይህ ሰላም ግን አመጣጡ እንዴት ነው? ነገ ጦርነት ሊቀሰቅስ በሚችል መልኩ ነው ወይ መምጣት ያለበት ነው? ለምሳሌ ህዋት እስካለ ድረስ ኢትዮጵያ ሰላም ልትሆን አትችልም። ምናልባት ጄሪ በዚህ እንደምትስማማ አውቃለሁ። ምናልባት ራሷን ግልጽ ብታደርገው ማለት ነው እንደምትስማማ አውቃለሁ። እኔ ህዋት እያለ ኢትዮጵያ ሰላም እንደማትሆን ህዋት አሁን በድርድር ሂሳብ በምንም ሂሳብ ወደ ኢትዮጵያ ውስጥ ገባ ማለት ሌላ እልቂት ነው። ሌላ እልቂት ሌላ ሁለተኛ ዙር እንትን ነው። እዚሁ ላይ አንዴ ልጨርስ። ምክንያቱም ይሄን ነገር መወጣት ያለብን በዚህ መንገድ ብቻ ነው። ቅድም የምዕራባውያን ተጽዕኖን አንስታለች። ይሄ የምዕራባውያን ተጽዕኖ አንድ ነገር የምናገረው የቅኝ ግዛት ታሪክን ማየት እንችላለን። ኢትዮጵያ ለጣሊያን አልገዛም በምትልበት ሰዓት ላይ ሙሉ ለሙሉ በሚባል ምዕራባውያን ኢትዮጵያ ላይ ጫና አድርገው ነበረ። የወጡበት መንገድ ግን ራሳቸውን እጅ ሰጥተው ወይም ደግሞ የኢትዮጵያን በር ከፍተው አይደለም፣ ራሳቸውን አደራጅተው ራሳቸውን መክተው ነው።
በጣም ጥሩ።
እና ለዚህ ደረጃ በቆል
ይሄን እና
ስለዚህ ወደ ምዕራባውያን በርን መክፈቱ ሌላ ተጽዕኖ ሁሉ አለው ባይነኝ።
ትክክል ጨርሰሃል። በዚህ ጣርስት ላይ ጄሪ አንድ ጥያቄ ልጠይቅሽና አንድ ደቂቃ ሰጥሻለሁ ባጭሩ። ኢትዮጵያ ውስጥ በየጊዜው ቅድም የጠየቁት ነው እሱን፣ በተለይ በአማራው ዜጎች ላይ የሚካሄደውን ጭፍጨፋ እንዴት ማቆም ይቻላል? አጠር አድርገሽ፣ ከዛ ወደ ሌሎች አርስቶች እንገባለን።
አዎ፣ እኔ ይሄ ነገር በጣም እንቅልፍ የሚወጣና አእምሮ የሚረብሽ ነገር ነው። በእርግጥ በጣም የሚያሳዝን ጉዳይ ነው። ይሄን ነገር እንዴት ማቆም አለብን የሚለውን ነገር ሁሌ እንደኔ እንደ ግለሰብ ሳየው ምን እላለሁ፣ የአማራ ሊቃኖች ወይ ደግሞ የአማራ ምሁራኖችም ይሁን በተለያዩ ዓለም የሚኖሩ ክልሉን የሚያስተዳድሩ ሰዎች ይሄንን ችግር ለምሳሌ የወልቃይትን ችግር በወልቃይት ጉዳይ ለሰላሳ ዓመት የወልቃይትን ጉዳይ የተከራከሩ ሰዎች ነበሩ። እስራኤል ሀገር የሚኖሩ አሜሪካን ሀገር የሚኖሩ ትልልቅ ሰዎች ይሄን ጉዳይ ወጥረው እስከ ዛሬ ድረስ ሲከራከሩ የነበሩ ሰዎች ነበሩ። አሁንም ይሄ የአማራ ክልል በተለይ ክልሉን የሚያስተዳድሩ ሰዎች አሁን በቀደም ከኦሮሚያ ጋር ድረስ የሚል አለ አይደለ? የቤተሰባዊ ነገር ሲያደርጉ ነበር። እኔ የዛ ክልል መሪ
ጦርነቱን ግድያውን እንዴት ማቆም ይቻላል የሚለው ላይ ጊዜ የለንማ
ሀሳብ ማንሳት። አሁን እነሱ ይሄ የአማራ ክልል መሪዎች ይሄ ጉዳይ እየተፈጠረ ህዝቡ እየተሰደደ አካባቢያቸው ላይ እየመጣ እየሰፈረ ሰላሳና አርባ ዓመት የኖረው ህዝብ መጥቶ ሲሰፍር ይሄንን ነገር እንደ መሪ ለህዝባቸው ፓርላማም ይሁን መንገድም ዘግተው ይሁን አካባቢውም ከእንግዲህ በኋላ በአማራ ክልል የትኛውም ነገር መሄድ አይችልም። ምክንያቱም እኛ ዜጎቻችን የተጎዱ ነው ብሎ ጫና ቢፈጥሩ አንድ የሆነ ጫና ቢፈጥሩ ይህ ህዝብ አይሞትም። ሁሉ ጊዜ አማራ አክቲቪስቶች ይነሳሉ። ትንሽ የመንግስት ስልጣን ሲያገኙ ራሳቸውን መኪና ላይ ሲያስቀምጡ ሀሳባቸውን ለውጠው ሌላ ሰው ይሆናሉ። ለዚህ ህዝብ የተከራከረለት ለዚህ ህዝብ የሞተለት የለም። የዚህን ህዝብ እምባና መሞት ማስቆም የሚችሉበት ራሳቸው ህዝባዊ እምቢተኝነት እጆቻቸው ላይ አሉ። በዛ ህዝባዊ እምቢተኝነት ነገሮችን በሙሉ ቀጥ አድርጎ ማቆም ይችላል።
ጥሩ ሰጀሽን ነው እንግዲህ ከሰሙት የአማራ እነዚህ አመራር ላይ የተቀመጡ የብዴን አባሎች ከሰሙት አንድ ጥሩ ይመስለናል። በእኛ እምነት ወደ ሌላ አርስት እንግባ። ብዙ አርስቶች ነበሩ፣ ግን የሰዓት ጉዳይ ነው። ሌላ ጥያቄ አለኝ። ሰሞኑን ኢትዮጵያ ውስጥ የዘር የበላይነት አለ የለም? አጥራ አጥራ አድርጋችሁ ማስረዳት ከፈለጋችሁ በአንዳንድ ደቂቃ። ጀሪ፣
የዘር የበላይነት አለ ብዬ አላምንም። እኔ ምንድን ነው በየዘመኑ እንደም አንድ የሚያስቀይ ነገር አለ። ትግሬዎች ስልጣን ላይ በነበሩ ጊዜ መንገዱ በሙሉ ትግርኛ ተናጋሪ ሞላው እና ትግሬ ስልጣን ላይ ከነበረ ሁሉም ሰው ትግሬ ሆነ ይመጣል። ከዛ ደግሞ ጠቅላይ ሚኒስቴር ማናቸው ኃይለማርያም ደሳለኝ ሲመጡ የደቡብ ህዝብ በሙሉ መጥተው አካባቢ ወረሩት ነበር። ደቡቦች እኮ አዲስ አበባን ወረሩት የሚባል ነገር ይነሳ ነበር። አሁንም ኦሮሞ ህዝቡን አካባቢውን ወረረው የሚል ኦሮሞ፣ ደቡብም፣ ትግሬው አዲስ አበባ መኖሪያው ከተማው ናት። የአስተዳደር ብልሹነት አለ ወይ ካላችሁኝ እሱ እስማማለሁ እንጂ ይሄ እንደዚህ አይነት
ምንድን ነው የአስተዳደር ብልሹነት የምትይው?
ያው ለምሳሌ አንዳንድ ስራ ቦታ ላይ ልታስፈጽም ስትሄድ ሰዎቹ ከዘራቸው ተነስተው አንተ ምን ታመጣለህ፣ ይሄ እኮ የኛ ቦታ ነው፣ ይሄ የኛ አይነት ነገር ነው የሚሉ አይነት የአስተዳደር ብልሹነት ካለ የአስተዳደር ብልሹነቱን አያለው እንጂ ይሄ ዝም ብሎ ማንኛውም ሰው ተነስቶ አፉ ተናጋሪ በሆነበት ቋንቋ በሚረብሽ ጊዜ ይሄንን ከመንግስት ከእንትን ጋራ ማገናኘት እንኳን ብዙ አሉ። ይህንን አልደግፈውም። ምክንያቱም ከዚህ በፊት ስንተቸው ነበር። ትግሬዎች አየር መንገዱ ተቆጣጠሩት፣ ወላይታዎች አየር መንገዱ ተቆጣጠሩት። ከዛ ደግሞ ኦሮሞዎች እንደዚህ አይነቱን ነገር እንኳን እንትን አለ።
ደረጀ እንደዚሁ አጠራ።
እኔም እንግዲህ አለ ብዬ ነው የማምነው እኔ በግሌ ምክንያቱም ብዙ ማስረጃዎች አሉ የምንጠቅሳቸው የአንድ ብሔር የበላይነት አለ የምንለው። ከዚህ በፊት ትግሬ የበላይነት አለ የምንለው ከመሬት ተነስተን አልነበረም፣ የተለያዩ አደረጃጀቶችን በመጥቀስ ነው። አንድ ብሔር የበላይነት የሚባለው በዋነኝነት ለስልጣኑ አስጊ ደረጃዎች ይሆናሉ ብሎ የሚያስባቸው ስልጣኖች በግሉ መቆጣጠር ነው። ለምሳሌ በነገር የጸጥታ ኃይል ነው። ለአንድ ሀገር ሐሳብንም ለመጨፍለቅ ይሁን የተለያዩ ነገሮች ለማድረግ የጸጥታ ኃይሉ ወሳኝ ነው። እነዚህ የጸጥታ ኃይሎች 95% በኦሮሚያ ውስጥ በኦሮሚያ ባለስልጣኖች የተያዘ ነው። መጥቀስ እንችላለን። ለምሳሌ የመከላከያ ሚኒስቴርን ማየት እንችላለን። የፌደራል ፖሊስን ማየት እንችላለን። የደህንነት የውስጥ ግንኙነት የውስጥ ደህንነትን ማየት እንችላለን። እንደ ሀገር ያሰርስ እንደ ሀገር ያወራል ስለሆነ የተለያዩ ባጠቃላዩ 95% የሚሆን የአየር ኃይሉን ማንሳት እንችላለን። ሁሉም በሚባልበት 95% በኦሮሚያ ባለስልጣኖች የተያዙ ቦታዎች ናቸው። ስለዚህ አንድ የብሔር የበላይነት ማሳያ አንዱ ይሄ ነው። ሁለተኛው ደግሞ በአዲስ አበባ ጉዳይ ላይ ነው። ስለ አዲስ አበባ ጉዳይ በሚናነሳበት ሰዓት ላይ አዲስ አበባ የፌደራሉ መቀመጫ የሁሉም ብሔር ብሔረሰቦች መኖሪያ ከተማ ነች። በማንኛውም ብሔር የማይያዝ አካባቢ ነው። አሁን ግን በምንመለከተበት ሰዓት ላይ በአብዛኛው ውሳኔዎች ኦሮሚያ ብቻ ሊጠቅም የሚችሉ ነው። በቅርቡ አሁን በቀደም ለታ እንኳን በምናይበት ሰዓት ላይ ለትምህርት አካባቢ የወጡ ወጪዎችን በተመለከተ የምክር ቤቱ አባላቶች ጥያቄ በሚጠይቁበት ሰዓት አንድ የባለስልጣን የመለሱትን መመልከት እንችላለን። ስማቸውን ፍለፊት ለጊዜው አላስቁጠኝም። ምትኩ ምናምን የሚባሉ ምንድን ያሉት እሳቸው የአዲስ አበባ ወጪ አብዛኛውን ለአዲስ አበባ ዙሪያ እሳቸው ባሉት እኔ የአዲስ አበባ ዙሪያ ነው እሳቸው ባሉት የፊንፊኔ ዙሪያ ለሆኑ ከተሞች ድጎማ የተደረገበት መንገድ ነው ያለው። ያ የአዲስ አበባ ሀብት ለአንድ ብሔር ብቻ ተለይቶ እንደዚህ አይነት ድጎማ መደረጋቸው ጥሩ አይደለም። ይህን ጥያቄ በሚጠይቁበት ሰዓት ላይ ምንድን ነው ያሉት? የተለየ መልስ እዚህ ለሚዲያው የሚዲያውን ክብር ለመጠበቅ የማይባል ነገር በመናገር ፈርስ ምናምን ምናምን ብሎ ይሄ በወረዱ ነገሮች መናገሩ አንድ የአንድ የማን አለበኝነት ነው። ብዙ የምንጠቅሳቸው ብዙ አሁን በሚደረጉ የኢኮኖሚ ሪቮሉሽኖችን በምንመለከትበት ሰዓት ብዙ ነገሮች እየደረጉ ነው። አንደኛው ለምሳሌ የኢትዮጵያ አየር መንገድ ወደ ኦሮሚያ ባንክ መዞር፣ ይሄ ወደ አንድ ብሔር እያንዳንዱ ኢኮኖሚዎችን ወደ አንዱ ብሔር ወይም እዛ አካባቢ ያሉ እንትኖችን ወደ እንትኖች መግፋት። እሱ ብቻም አይደለም፣ በአዲስ አበባ ውስጥ 100 ለሚሆኑ የኦሮሚያ ለተደራጁ በኦሮሚያ ለመጡ ለተደራጁ አካላቶች ትልቅ የሆነ የአትክልትና ፍራፍሬ መሸጫ ቦታዎች
ለጄሪ ልስጣት እድል አጠር አድርገሽ ይሄን በተመለከተ አሁን እሱ ያለውን ለአንቺ እድል ልስጥሽ፣ እንዴት ታይዋለሽ?
አዎ እኔ አልቀበለውም። የደረጀን ሀሳብ አልቀበለው። ምንድን ነው በሁለት ጽንፍ ያሉ ብሔሮች የሚያነሱት እንትን በአማራና በኦሮሞ ጽንፍ ውስጥ ያለ አስተሳሰብ ነው። ምንድን ነው ይላሉ የኦሮሞ አስተሳሰብ
ፋክቱን አሁን ያቀረበው ፋክቱን ነውና ፋክቱን ንገሪ።
ይሄ ጽንፍ ምንድን ነው የሚለው? አንደኛው እንዳለ ስልጣኑን ተቆጣጠረው አማራ ነው፣ ደህንነቱን ተቆጣጠረው አማራ ነው፣ የውጭ ጉዳዩን ተቆጣጠረው አማራ ነው፣ እንትኑን ተቆጣጠረው አማራ ነው እያለ የኦሮሞ ሊቃን ያወራሉ። የአማራ ይሄኛው ደግሞ በአማራ ሊቃን በኩል ያለው ደግሞ ኦሮሞ ነው የበላይነት የያዘው። ይሄኛው አያስኬድም። ማንኛውም ሰው ነገር ሲሾም ዘሩ ኦሮሞም ሊሆን ይችላል። በላይታም ታሪኮች ታይልጎችም ተሹመዋል ስልጣን ላይ ጥሩ ስልጣን ላይ መንግስታዊ ትልልቅ ቦታ ላይ እኮ አሁን እየተዋጋ ናቸው ያለ ወንድሞቻችን መካከል እኮ ተሹመው ስልጣን ላይ የተቀመጡ ሰዎች አሉ። ይህን ብዙ አልገው እንደው ትንሽ እንትን ነው ብዬ ማሰብ አንዳንድ ቦታዎች ላይ አሁን ለምሳሌ አዳነች አቤቤ አዲስ አበባን በመምራቷ ብዙ እንደዚህ አስተሳሰቦች ይነሳል። እሷ ኦሮሞ ናትና አዲስ አበባ ኦሮሞም ሀገሩ አዲስ አበባ ኢትዮጵያ ናት፣ መሀል ከተማው አዲስ አበባ ናት። ለትግሬም ሀገሩ ኢትዮጵያ ናት፣ መሀል ከተማው አዲስ አበባ። እኛ ትግሬ ሆነ ኦሮሞ ሆነ የብሔሩ ችግር የለብን።
ግን አዲስ አበባ የእሷን ጉዳይ ካነሳሽ አይቀር አጠር አድርጌ አንድ ኮሜንት ላድርግና መልሽበት። አዳነች አቤቤ አዲስ አበባ ከንቲባ ከመሆኗ በፊት የጉምሩክ ኃላፊ በነበረችበት ጊዜ በየአካባቢው ያሉትን የጉምሩክ ኃላፊዎች በሙሉ አውርዳ ከስልጣን የኦሮሞ ሰዎች ሽማ ነበር። ይህን ጥያቄ ስትመልስ ማድረግ አለብኝ ምክንያቱም በየአካባቢው ያለው የራሱን ማስተዳደር አለበት ነው ያለችው። በሷ አመለካከት ግን ያደረገችው በየአካባቢው ያሉት ነው በሙሉ አወረዳ የኦሮሞ ሰዎች ነው የሾመችውና በዚህ ተጣማለች። ይሄን ደግሞ በጋዜጣው ልወጣል እሷ አመለሳበታለች።
አዎ ይሄ ጻፍ ያለ ይሉ ይችላሉ።
ኖ ኖ ኖ ፋክት ነው ስለ ፋክት ነው የምናወራው። ራሷ አመለሳበታለች።
አንድ ነገር አህመድ ልጠይቃችሁ ይገባ ማውቅ የምፈልገው ነገር በሆነ ወቅት ላይ የሆኑ ሰዎች በትምህርቱም ደረጃ ይሁን በሆኑም ነገር ድንገት ሲመጡ ቀጥታ ምናየው ስሙ ከበደ ጫላ ከሆነ ኦሮሞ ነው እንትና እንትና ስለሆነ ኦሮሞና አማራ ምለው ነገር
የለም። ነኔ አልሰማሽኝም ማለት ነው አልሰማሽኝም ማለት ነው። በሙሉ የሾመቻቸው የኦሮሞ ተወላጆች ነው። ይሄን ጥያቄ ሲቀርብላት በየአካባቢው የያራ አካባቢውን ሰው ነው መሾም የሚፈልገው ነው ያለችው። ከዚህ በፊት እንደዚህ አልነበረም ኢትዮጵያ ውስጥ። ሁሉም በፈለገው ቦታ ባገኘበት ችሎታው የትም ሀገር ቦታ ተሾሞ ይሰራ ነበር። ይሄንን እንዝጋው። አዲስ አበባን አንስታችሁታል አዲስ አበባን በተመለከተ ከባልደራስ ጋር ያለው የመንግስት ቅራኔ ምንድነው? ባጭሩ አስቀምጡ ለታችሁ።
ደረጃ አስቀምጡ።
ኦኬ እኔ
በሁለት ቃል
አዎ የአዲስ አበባ ጉዳይ አዲስ አበባ በአዲስ አበባ ሰው መመራት አለበት። እኔ ያልኩት ብቻ ሳይሆን እኔ ብቻ ሳይሆን ፕሪንሲፕሉ ነው እነሱ ያመጡት። ለምሳሌ ኦሮሚያ ውስጥ የኦሮሚያ ባለስልጣን ኦሮሚያ ተወልዶ ያደገ ወይም ደግሞ ኦሮምኛ ቋንቋ የሚችል ምናምን በሚለው መስፈርት አውጥተዋል። አዘሴም አማራ ክልል ላይም እንደዛው ነው። አዲስ አበባ ውስጥ ግን ስንመለከት አንድም ጊዜ ቢሆን በኢህአዴግም ጊዜ ይሁን አሁን ለውጥ ተብሎ በመጣው በአብይ ስርዓት አንድም ጊዜ ይሁን የአዲስ አበባ ማህበረሰብ አዲስ አበባ እራሱን አስተዳድሮ አያውቅም። እኔ የብሔር ጥያቄ አይደለም እየጠየኩ ያለሁት።
በጣም ጥሩ ጄሪ።
እኔ ደግሞ ይሄ በጣም ፌር የሆነ ሀሳብ አለ። በአዲስ አበባ ውስጥ የሚኖረው በአዲስ አበባ በአዲስ አበባ ማለት ጥሩ ሀሳብ ነው። አዲስ አበባ በአዲስ አበባ ካለ አዲስ አበባ ውስጥ ትግሬ አለ፣ ኦሮሞ አለ፣ አፋሩ አለ፣ ወላይታው አለ፣ ሁላችንም ያለ ነው። እኔ ወላይታ ሆኜ
ስለዚህ ትስማሚያለሽ ማለት ነው አዲስ አበባ በአዲስ አበባዎች ትስተዳደር የሚለው።
አዎ ግን በጣም ጥሩ ነው። ወላይታ ከሆንኩኝ ምንም ወላሙ ስለሆንኩኝ ወላሙ መንግስት ነው ሊባል አይገባም።
አይ ቲንክ ተስማማን መሰለኝ። አዲስ አበባ ለአዲስ አበባዎች የሚለውን ጥያቄ ባልደራስ የሚያነሳው
እንደዛ ነው።
አዎ እንግዲህ ሰፊ ጊዜ ያስፈልጋል ለወደፊቱ ትምህርት ሆኖኛል። እንደዚህ አይነት ውይይት ስንጀምር ቀደም ብለን ጊዜ ሰፊ ጊዜ እንሰጣቸዋል። ምክንያቱም ማአት ጥያቄዎች ነበሩ፣ ሁለት ሶስቱንም አልመለስናቸውም። ለማንኛውም ጄሪንም ደረጀንም አመሰግናለሁ። አድማጮቻችን ሀሳብ ካላችሁ ይሄን ነገር እንድንቀጥልበት የምትፈልጉ ከሆነ የምትፈልጓቸውን ሰዎች ንገሩን፣ እናቀርብላችኋለን ፈቃደኛ ከሆኑ። እንግዲህ እናንተን እንግዶችን ከፍ ያለ ምስጋና እያቀረብ የዛሬውን ፕሮግራማችን በዚሁ እንፈጽማለን። እስከ ሳምንት
አታርስጂ በላት ለሌላ ጊዜ።
ሰላሙኑ ባይ እንግዲህ አድማጮቻችን የዛሬው ፕሮግራም በዚሁ ይጠናቀቃል። በሳምንት ተመሳሳይ ፕሮግራም እስከምንገናኝ ድረስ መልካም ሰንበት ይሁንላችሁ።
Let's get past it. Even if it's hard.